Adams, Radio Fabiano. ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮል ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን እነሆ ሳምንታዊው የሁድ ፕሮግራማችን ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን እንደ ተለመደው የተለያዩ አርዕስቶችን እንዳስሳለን። በቅድሚያ ግን የትናንትና በስቶክሆልም በሚገኘው በቦርበሪ የተከበረውን ወይንም ደግሞ የተከፈተውን የኢትዮጵያ ኦፊሻል ማለቴ ነው የኢትዮጵያኖች ማዕከል በተመለከተ የተጠናቀረውን ማለትም ሬዲዮን ያጠናቀረውን አጠር ያለ ፕሮግራም እናሰማችሁና ከሬዲዮኑ ወይንም ከማዕከሉ ስራ አስኪያጆች ጋራ ስለ ሁኔታው ስለ አከፋፈቱ የተሰማቸውን ያላቸውን ውይይት እናደርጋለን። በመቀጠልም በዛሬው ዕለት በእሁድ የጭውት ፕሮግራማችን በረከት ለየት ባለ መልኩ የአቶ አሰፋ ጨቦን ታሪክ በተመለከተ ያጠናቀረውን ይዘንላችሁን ቀርባለን። እንደተለመደው ዜና ጊዜውን ጠብቆ 9 ሰዓት ላይ ይቀርባል። ከዜና በመቀጠል ደግሞ እንዲሁ ውይይት አለን። የውይይት ክፍለ ጊዜያችን ነው። በዚህ ውይይት ክፍለ ጊዜያችን ላይ የኢትዮጵያን የሰብአዊ መብቶች ጉዳይ በተመለከተ ከእንግዳ ይኖረናል። ከኚሁ እንግዳ ጋራ ውይይት እናደርጋለን። እንግዳችንን ሰዓቱ ሲደርስ እናስተዋውቃችኋለን። እስከዛው ድረስ ከኛ ጋር ሁኑ። ይሄንን ፕሮግራም መከታተል ትችላላችሁ በቀጥታ ማለት ነው በwww.radiosidvast ብላችሁ በዌብሳይቱ ብትገቡ በቀጥታ ላይቭ ይተላለፋል ማዳመጥ ትችላላችሁ። እንግዲህ መልካም ቆይታ ከኢትዮጵያ ድምጽ ሬዲዮ ጋር እንዲሆንላችሁ እየተመኘን ጥያቄዎች፣ አስተያየቶች፣ አመለካከቶች፣ ሀተታዎች፣ ትችቶች ያላችሁም በሙሉ በስልክ ቁጥራችን 0819100 ብትደውሉልን ታገኙናላችሁ። መልካም ቆይታ እንላችኋለን። አድማጮቻችን ይህ የምታዳምጡት ስቶኮም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል እንግዲህ ትናንትና ያጠናቀቅነውን ስለ አዲሱ የኢትዮጵያኖች ማዕከል መከፈት ያጠናቀቅነውን አጥር ያለ ፕሮግራም እናስማቸዋለን። ከዚያ ቀደም ብሎ ግን ግሩም እንዴት አየው የትናንትናውን ዝግጅት የዚህ ማዕከሉ መከፈት ባየው እንዴት ነው የተሰማ?
በጣም ልዩ ነበር። በጣም እንግዲህ በርግጥም የሚጠበቅ ነበር። እኔ እንደጠበቅኩት ነው ያገኘሁት እና በጣም ልዩ ነበር ከመጀመሪያው ጀምሮ ማለት ነው።
በጣም ቆንጆ ነበር። እኔም እንዳንተው እንዳየሁት በጣም ቆንጆ ነበር። ብዙ ሰው ነው የመጣው። ቤቱን ደግሞ አስውበውት ነበር በኢትዮጵያ ባንዲራና በስዊድን ባንዲራ።
በጣም ዲኮሬትድ ሆኖ ሰንደቅ ዓላማዎቹ በብዛት ከዛ በተረፈ ደግሞ ታሪካዊ ነገሮች አይተህ እንደሆነ ገና ከበር ስትገባ ጀምሮ በጣም ጥንታዊና በጣም ትርጉም ያላቸው ኢትዮጵያውያን ጥንታዊ ከሆኑ ነገሮች ጋር የተያዙ ነገሮች ተሰቅለው በግድግዳው ላይ ተመልካች ራሱ ልክ እንደ ሙዚየም ማለት ነው እያንዳንዱ ነገር ምንድነው ይያለ የሚያይበት ሁኔታ ነው የነበረው።
እንዳልከው በጣም ደስ የሚሉ የማይገኙ በአሁኑ ጊዜ የትም ተፈልገው የማይገኙ የሙዚየም ቃዎች ፎቶግራፎች በተለይ
አዎ
የሻምበል አበበ ቢቂላ የጀነራል መርዕድ መንገሻ አንድ ላይ ሆኖ ኦሊምፒክ
አንድ ላይ ሲመለሱ
አሰልጣኝ ይድነቃቸው ተሰማ የኢትዮጵያ ስፖርት ፌዴሬሽን አላፊ የነበሩት እነ ማቲኒካ ኒማኑ ስሙ የአሰልጣኙ ያበበ ቢቂላ ኒክሳነን
ኦኒ ኒክሳነን
እና ሌሎችም በፍጹም የማይገኙ ፎቶግራፎች
የመጀመሪያ ከበር ላይ አይታል ንግስት ቪክቶሪያ የኢትዮጵያ
ቪክቶሪያ
ቪክቶሪያ
በጣም ደስ የሚል ነው። በጎጃም ሄዳ ባቄላ መደብ ላይ ቁጭ ብላ ገጠር ውስጥ ባቄ ምንድነው ባቄላ ምናምን ስትበላ በጣም ደስ የሚል ነው። የኢትዮጵያን የሀገር ባህል ልብስ ለብሳ
በጣም
ሌሎችም ነበሩ። የመጀመሪያው የኢትዮጵያ ፓይለት የነ
ኦሎፍ ፋልማ ካን ሰው ጋር ሲያወራ ይቻላል ማን እንደሆነ በርግጥ አላውቀው።
ዘውዴ እዚህ ሀገር የነበሩት ካማሃደር ዘውዴ ጋር ዱሮ ከሳቸው ጋር ንግግር ሲያደርግ ቀዳማዊ ኃይለ ሥላሴ በተባበሩት መንግስታት ድርጅት የመጀመሪያውን ንግግር ሲያደርጉ ብዙ የፑሽኪን አሌክሳንደር ፑሽኪን
ትክክል
የታዋቂው ባለቅኔ እናንተን የኢትዮጵያ ቅድም ማን ነው አያቱ ሴት አያቱ ኢትዮጵያዊ ናቸው
በትክክል
እና እነዚህ ነበሩ። በነገራችን ላይ እነዚህ ፒክቸሮች የት እንደነበሩ ታውቃለህ?
እንግዲህ ገምታለሁ ባላውቅም ከድሮ ኢትዮጵያ ኮሚኒቲው ተወረሱ ይመስላሉ።
የድሮ የኢትዮጵያ ኮሚኒቲ የነበሩ እቃዎች ናቸው። እኔ ቤት ሸላሬ ውስጥ ተቀምጠው አሁን ነው ፈልገን ያገኘናቸው።
በጣም ይገርማል። ሌሎችም ባህላዊው ጌጣጌጦች ሁሉ ተሰቅለው አይተናል።
እዛ ያሉት በሙሉ በጣም ነው አሁን ጥቅም ላይ ዋሉ። ሸላሬ ተቀምጠው ነበር እስከዛሬ ድረስ ጥቅም ላይ ዋሉ። ኢትዮጵያው ሊጎኛቸው ይችላል። በተለይ ፎቶግራፎቹን የመጀመሪያው የኢትዮጵያ ፓይለት የመጀመሪያው ምናምን በጣም ነው ደስ የሚለው። እኔ ይሄንን የአበበ ቢቂላን ማሞ ወልዴን የአሰልጣኙን የጀነራል መርዕድ መንገሻ ጀነራል መንግስቱ ነዋይ በጣም የማይገኙ ቅርጾች ናቸው።
ኃይለ ማርያም ማሞ
የጦሩ ገበሬ ልጃቸው አምባሳደር ዘውዴ ከኦሎፍ ፓልሜ ጋራ በጣም ብዙ ፎቶግራፎች አሉ። በጣም ደስ የሚሉ ነው።
ሌላ ኢትዮጵያውያንም አለን የሚሉ እንዲህ ማለት እንዲህ ሊበረከት የሚችሉ ነገሮች ቤቷቸው ያሏቸው እንዲሁ ቤት ከመሆን እዛ ቢሆን የሚሉትን ወይም አንዱ ሁለት ወይም ትርፍ ያላቸውንም መስጠት ይችላል።
ትክክል። እንደውም የአርት የስነ ስዕል ነው የሚባለው ባለው ቁም ነገሩ ህዝብ ሲያየው ነው።
እውነት ነው።
ሲደበቅ አይደለም ህዝብ ሲያየው ነውና ቤት ውስጥ አንድ ሰው ቤት ውስጥ ከመቀመጥ ኢትዮጵያዊ በሙሉ ባይሆን ከጀርባው ባለቤትነቱ ተጽፎ የለበሰው ሰው ተጽፎ ኢትዮጵያዊ በሙሉ ቢያየው ጥቅም ላይ ይውላል። የስዕል የእንደዚህ አርት ጥቅሙ ህዝብ ሲያየው ነው ሲወጣ ነው። አልበዛ የጋም መብራት ነው የሚሆነውና ኢትዮጵያኖች አለን የምትሉት የባህል ቃዎች ካሉ ህዝብ ሊያው ይገባል የምትሏቸው ካሉ እንግዲህ ወስዳችሁ ለማዕከሉ ሐላፊዎች ስጧቸውና በክብር ህዝብ እንዲያዩ ያደርጋሉ። ሌላው ያስደሰተኝ ኢትዮጵያዊው መገናኛቶ እንደ ኖር ያስተውቅ ነበር
በተለይ ወደ መጨረሻ ጊዜ ወደ መጨረሻቱ መሸጥ ሲያስተውቅ
ያዙን ልቀቁኝ ሲል ያንዳንዱ ሰው አስረሽ ምጭ ነው የሚባለው አስረሽ ምጭ ሲል ደስ ሲል ነበር የቤተሰብ ይመስላል ያ ሁሉ ህዝብ እርስ በርሱ የሚተዋወቅ ይመስላል ይተሳሰባል ይፋቀራል ለመጀመሪያ ጊዜ ብዙ የተያዩ ሰዎች አሉ ግን ልክ እንደ ብዙ አመት እንደሚተዋወቅ ሰው ነው አክት የሚያደርገው ሁሉም እዛ ወንድሜ ነው እህቴ ነሽ ወንድምህ ነኝ እንደዚህ ነው አስተሳሰቡ ይሁንና በጣም ደስ ይላል ይሄን ነው ኢትዮጵያኖች ማዳበር ያለብን ጥሩ ጅምር ነው ይቀጥልን ላለን እንግዲህ ቤቱንም በተቻለ መጠን መርዳት ነው እስቲ ምን እንደሚመስል ከ በእለቱ የኢትዮጵያ ድምጽ ሬዲዮ በተቻለው መጠን የቀረጸውን እናሰማችሁና ከሙዚቃ በኋላ ደግሞ ከስራ አስኪያጁ ጋራ ውይይት እናደርጋለን።
ይታዩ ቀኑ ደርሶ ካሉበት ብቅ ማለት ተጀምሯል። ምን ተገኘ? የት ካላችሁ ባለፈው ለረጅም አመት ቅጥሩ ፈርሶ የኖረው ኢትዮጵያ ኮሚኒቲ ሀብሎ ስራ ጀምሮ ይሄንን አዲሱን ቤት ለመመረቅ ወርበር የምትባል መንደር ደንቲ አዛውንት እናቶች ወደ መንደሩ ሲተሙ ካያችሁ እነኚህ ኢትዮጵያውያኖች ምን አገኘ ያስተኛል? ግን አንድ እንኳን ደስ ነው ይህም ሊሰባሰቡበት በሀዘን በደስታ ባጋጠማቸው ነገሮች ሁሉ ሊሰባሰቡበት ቤታቸውን ለመስራት መስመም ጀመሩ። ላያቸው ቤታቸውን ለመስራት ተነሱ ኢንጂነሮች ይመስላሉ። ቤታቸውን ለመስራት የመጡ ኢትዮጵያውያን ለማስተናገድ ሽር ጉድ እያለ ሳምንት ሙሉ ዝግጅቱን ያደረገው የኢትዮጵያ ኮሚኒቲ አባላትና ስራ አስፈጻሚዎች በህብረት ሽር ጉድ ማለታቸውን ከዛሬዋ ቀን ቀጥለዋል። በተለይ እንግዶችን ለመቀበል የሚያስፈልገው ሁሉ ለማሟላት የተቻለውን ጥረት አድርገዋል። የገረመን ካለፈው ኮሚቴ በቅርስነት በክብር የተቀመጡ የኢትዮጵያውያን ንብረት በሙሉ ወጥተው ቤቱን የኢትዮጵያ ድባብ ዘሩበት። ሁሉም በክብር ከተቀመጡበት ወጥተው ያለፈውን ታሪክና ያለፈውን ቤታችንን አሳዩ። ያ ያለፈውን ቤታችንን የሰሩ ወንድሞቻችን እህቶቻችን አስታወሱ። ለሰሩ ያገለገሉ ሁሉ ክብርን ምስጋናን እንሰጣለን። አሁንም ያላቸው ልምድና ዕውቀት ለአዲስ ያጋሩ ስላሉ ያለፈው ቤታችን አልፈረሰም። ምክንያቱም አዲሱ ቤት ባሮጌው ቤት አደሰ። ልምድ ልውውጥ በምክርና እርስ በርስ በህብረት እየፈጠሩት ዛሬ ያለፈውን ትዝታቸው ለአዲሱ ቤታቸው ጉልበት ሆኗል። ዛሬም አዲሱ ቤት ያሮጌውን ትዝታ የሚቀሰቅስ ይመስላል። እንግዲህ ሰዓታቸውን ጠብቀው ከመጡ በኋላ ሁሉም በየግድግዳው ላይ ተሰቀለውን ስዕል ሲያዩ ትዝታቸው መጣ። ደስ ሲላቸው ይታይ ነበር ፊታቸው ላይ። ፕሮግራሙ የደመቀ ነበር። ኢትዮጵያውያን፣ ትውልድ ኢትዮጵያውያን፣ ኢትዮጵያ ወዳጆች፣ ሲዱኒያውያን ተገኝተው ነበረ። የቤተ ክርስቲያን ካህናት ቡራኬ ያደረጉ እንኳን ደህና መጣችሁ መልስ ደረገ። በዚያ የመጡ ሰዎች ደስታቸውን የነበራቸውን የእርስ በርስ ግንኙነት ሀገር ቤት ያለን ይመስል ነበር። ይሄው በጣም ደስ የሚል ነበር። በምሽቱም ፕሮግራም ላይ የባህል ጭፈራ፣ እርስ በርስ ወንድሞችና እህቶች ተገናኝተው ተነፋፍቀው ለረጅም አመት የቆዩ መስሎ ነበር የሚያደርጉት የእርስ በርስ ግንኙነት። የነበረው ከምሽት የነበረው ድባብ ይህ ነው የማይባል ድባብ ነበር። በውስጡም የነበሩ ሰዎች ባህሉ ምን ይመስላል የሚል ጥያቄ ያስጨንላቸው ነበር። ከዚህ ቀጥለን ኢንተርቪዋቸውን እናሰማችኋለን። ድባቡ ግን ልዩ ነበር። በዛ ላይ ተገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ኢትዮጵያን ወደ ሪስ በሙሉ ምስጋና እናቀርባለን። መልካም ውሎ።
ጤና ይስጥልኝ። ከኢትዮጵያ ድምጽ ራዲዮ ፕሮግራም ነው። አሁን ዛሬ በኢትዮጵያ ድምጽ ራዲዮ ላይ ዘንላችሁ የቀረብ ነው። ይህ የኮሚኒቲ ፕሮግራም በዚሁ በስቶኮልም ሲዩኒቲ የተሰራ ፕሮግራም ነው። ፕሮግራሙ ምን ይመስላል? ኢትዮጵያ ኮሚኒቲስ እንደገና ተቋቁሞ አላማውስ ምን ይመስላል? ምን ይሰሩ ነበር? ዛሬ ቤታቸውን እያስመረቁ ነው። የምርቃት በዓል ውስጥ ቆመን ነው እየተጫወትን ያለ ነው። እስኪ ከአቶ አበረ እንጀምራለን። ጤና ይስጥልኝ አቶ አበረ።
ጤና ይስጥልኝ።
ኢትዮጵያ ኮሚኒቲ ዛሬ ማህበረሰቡን ሰብስቦ ምን እያደረገ ነው?
እየተዝናናን እየተጫወትን ነው። ወደፊትም ደግሞ ሊደግመን
የሚችል እንደ ትንሽ የገንዘብ መዋጮ ያደረግነው በጣም ቆንጆ ነው። ከተጠቅመው በላይ ይሄደ ነው እና የበለጠ ሌሎች ብታናገሪ ነው የሚሻለው።
ኦኬ ኦኬ። ጤና ይስጥልኝ።
እግዚአብሔር ይመስገን።
ስም አልበል።
አባራለሁ።
አቶ ፈሳ ዛሬ እንግዲህ ኢትዮጵያ ኮሚኒቲ የቤት ምርቃት ፕሮግራም አድርጓል። በዚህ ምርቃት ላይ እርሶም ተገኝተዋል። ምርቃቱ ምን ይመስል ነበር? የሰውስ ኢንቫይሮንመንት ላይ ያለው አካባቢው ላይ ያለው የሰውስ ስሜት ምን ይመስላል?
ጥሩ ነበር። ለነገሩ ይሄንን ኮሚኒቲ የመሰረት ነው ሁላችንም ብንሆንም እዚህ ላይ ስራ ተጻሚ ሆነ የሰሩት ብዙ ሰርተዋል፣ ይመሰገኑ ይገባል። እኔም ተደሳች ነኝ። ብዙዎቹ ሲደሰቱ እያየሁ ነው፣ አብሬ እየተደሰትኩ ነው። ደስ ብሎኛል።
እንደገና ነው እንግዲህ ኮሚኒቲ የተቋቋመው። አሁን ደግሞ ማህበረሰቡን ሰብስቧል። ወደፊት ምን ይመኛሉ? ለዚህ ኮሚኒቲ እንዴት አድርጎ ቢሰራ ምን አይነት ምኞት አለው?
እኔ በጣም ቀና ነገር ነው የምመኘው። አሁን ከዜሮ እዚህ የደረሳችሁ ወደፊት የተሻለ እንደምትሰሩ ተስፋ አደርጋለሁ። ህብረተሰቡን ማስተባበር፣ መደገፍ፣ በሀዘን በደስታ በተለያየ ሁሉ ህብረተሰቡ በጋራ እንዲሆን መስራት ይጠበቅባችሁ ይመስለኛል። ሁሉም ኢትዮጵያዊ ደስተኛ ነው።
አመሰግናለሁ። ጤና ይስጥልኝ። ስምን ማን ልበል?
ስሜ ያው ጌራ ወርቅ እባላለሁ።
ጌራ ወርቅ ዛሬ እዚህ በዓል ላይ ተገኝተሃል?
አዎ።
ይሄ በዓል እንግዲህ የኢትዮጵያ ኮሚኒቲ የመጀመሪያውን የቤት ምርቃት እያደረገ ነው። ምን ይመስላል ምርቃቱ?
ምርቃቱ እንግዲህ ጥሩ ነው። ያው ብዙ ኢትዮጵያውያን ተሰባስበናል። ይህ ፕሮግራም እንዲሳካ ደፋ ቀና ሲሉ የነበሩ ጥቂት ወንድሞቻችንና እህቶቻችን ናቸው። ዛሬ የነሱ የሥራ ውጤት ነው እዚህ አብዛኞቻችን ያሰባሰበን። ይህ የሥራ ውጤታቸው የበለጠ ሰፍቶ ማዕከሉ በሁለት እግሩ ቆሞ አጠቃላይ በስዊድን ለሚኖሩ አጠቃላይ ኢትዮጵያውያን ዋና ማዕከል ሆኖ ያገለግላል የሚል ተስፋ አለኝ። ይሄ እንደሚሆን ደግሞ ያለምንም ጥርጥር ጅማሬው የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላል እና ጅማሬው ጥሩ ነገር ላይ ነው ያለው። ወደፊት የተሻለ ይሰፋል፣ የተሻለ ውጤት ይኖራል የሚል ተስፋ አለኝ።
እናመሰግናለን። ጤና ይስጥልኝ። ስሞትም አልበል።
እንዳለ እባላለሁ።
አቶ እንዳለ እንግዲህ የኮሚኒቲ ሲጀመር ጀምሮ ቢትቱን ከመስራት ጀምሮ አሉ፣ ዛሬም ደግሞ በዚህ በዓል ላይ ተገኝተዋል። በዓሉ ምን ይመስላል?
በዓሉ እጅግ በጣም ደስ የሚል ነው። ሁላችንም ተደስተናል እና ወደፊትም በእንደዚሁ ሁኔታ እንደሚቀጥል ተስፋ እናደርጋለን።
ለማህበረሰቡ ምን ያስተላልፋሉ በዚህ ኮሚኒቲ ውስጥ?
እኔ የማስተላልፈው ምንድን ነው፣ ይሄ ማህበር ከዚህ ፊት እንደነበሩት ማህበራት እንዳይፈርስ እያንዳንዳችን በግለሰብም ደረጃ ሆነ በቡድን ደረጃ የምንችለውን ሁሉ ማድረግ አለብን። መቀልበስ የለበትም፣ መጠናከር አለበት፣ ወደፊት መቀጠል አለበት።
እናመሰግናለን አቶ እንዳለ። ጤና ይስጥልኝ። ስሞትም አልበል።
አለማየሁ ቴሬሳ የንጉሠ ነገሥቱ።
ዛሬ በዚህ በዓል ላይ ተገኝተዋል። ኮሚኒቲው የመጀመሪያውን ስራ ሊጀምር ቤት እያስመረቀ ነው። እሱም እንግዳ ሆኖ ተገኝተዋል። ምን ተሰማዎት?
በጣም ነው ደስ ያለኝ። መሰባሰባችን የድል መጀመሪያ ነው። አንድነት ኃይል ነው ይላል የሀገሬ ሰው። ከውጣ ውረድ በኋላ እዚህ ደርሰናል። እጅ ለእጅ ተያይዘን ወደፊት መቀጠል ብቻ ነው። በአንድነት ከቆምን ድረስ የማናፈርሰው ምሽግ የለም።
እንግዲህ ለማህበረሰቡ የሚያስተላልፉት መልእክት በዚህ ኮሚኒቲ ውስጥ በደስታም በሀዘን በሁሉም ነገር መገናኘት ይቻላል፣ ኑ የሚሉት መልእክት አሉ?
አዎ።
ምን ይላሉ?
የራስህ ቤት ነው። የራስህን ቤት አስተናግድ፣ ኩራበት። ሀዘንህን፣ ደስታን፣ ሰርግን፣ ክርስትናን አብረ በቤት አዘጋጀው። ቤቱ ያንተ ነው። የተቀደሰ የተባረከ ምሽትና ሎካል ይሆንልን። አመሰግናለሁ።
እናመሰግናለን። ሰላም ጤና ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን።
ዛሬ በዓሉ ምን ይመስላል? እንግዲህ ኢትዮጵያ ኮሚኒቲ ቤት እያስመረቀ ነው። በዓሉ ምን ይመስላል? አንቺም በዚህ ላይ ብርቱ ተሳታፊ ነሽ። ምን እየሰራሽ ነው? ምን እያደረግሽ ነው?
አዎ እንግዲህ ይሄ በዓል ለሁላችንም ደስታንና መገናኘትን የፈጠረ በዓል ነው። እንዲሁም ይሄንን በዓል ስናከብር ይሄን ቦታ ለማግኘት ብዙ ጓዶች፣ ብዙ ወንድሞቻችን፣ እህቶቻችን ጥረት አድርገው ይሄን ቦታ አግኝተናል። ይሄን ቦታ ደግሞ ስናገኝ ኢትዮጵያ ኮሚኒቲ ከዚህ በኋላ ቋንቋውን ባህሉን ስለ ሀገሩ ያለውን ስደትን በተመለከተ ማንኛውንም ብሔር ሳይነጥል በጎሳና በብሔር ሳይደራጅ ሁሉን ነገር በአንድ መልኩ ኢትዮጵያዊነትን የሚያስተዋውቅበትና ኢትዮጵያዊነትን አጎልቶ የሚያሳይበት ቦታ ነው ብለን ይሄውና ጠንክረን እንሰራለን። አሁንም ወደፊትም ጠንክረን ለመስራትና የመጣውን ሁሉ በኢትዮጵያ ስም ሁሌም ከጎናችን ከሆኑ ጓዶች ጋራ ወደፊት ይያዝልናል።
እንግዲህ ለሚቀጥለው ለኮሚኒቲው ምን ትመኛለሽ? እንደ አንድ ኢትዮጵያዊ ምን ትመኛለሽ?
አዎ ይሄ ኮሚኒቲ አድጎ ራሱን ችሎ ካለበት ከወጪም ከሁሉም ነገር ነፃ ሆኖ የሁላችንም መሰብሰቢያ ቤትና የሁላችንም መገናኛ ቦታ ነው ብለን እንላለን። ኢትዮጵያ ሴንተር የሁሉም ሰው መቀበያ፣ እንግዳ መቀበያችንም እኛም ደግሞ መገናኛችን ሁሉ ባህላችንን ሁሉን ነገር በማንኛውም መልኩ የምንደራጅበት ቦታ ነው ብዬ ነው የምለው። ይሄ ነው በቃ
ወደ እንደተናለው ቤት በጣም ነው እናመሰግናለን።
መልካም ቀን።
ሰላም ተነስተን ማለበል
እንግዳው
ተባለ። እንግዳው ዛሬ በዚህ በኢትዮጵያ ኮሚኒቲ በዓል ላይ ተገኝተሻል። ኮሚኒቲው ለመጀመሪያ ጊዜ እንግዲህ ኢትዮጵያን ተብሶ ምርቃት እያደረገ ነው። አንቺ ምን ተሰማሽ ዛሬ?
እውነት ነው ስሜቱን ለመግለጽ ትንሽ ይከብዳል፣ ምክንያቱም ሙሉ ኢትዮጵያውያን ዘር ሃይማኖት ጎሳን ሳይለይ ተሰባስበን ኢትዮጵያዊነትን ያየንበት ሁኔታ ያለበት ነው እና በጣም ደስ የሚል ድባብ ነው ያለው። በጣም ደስ ይላል።
አዎ እንግዲህ እንደምታዩ ኢትዮጵያዊነት የሚባለው ነገር እየጠፋ ነው። በዚህ መሃል ሆኖ ግን ይሄን ነገር ሰዎች ይሄንን ቦታ ፈልገው ቤት ፈልገው ሰውን አንድ ማድረጉ ምን ተሰማሽ? በዚህ ሳንቺ ምን ትያለሽ? ፖለቲካውን ስታይ ሰዎች ተራርቀዋል፣ በዘር በሃይማኖት በብዙ ነገር ተራርቀዋል። ይሄ ኮሚኒቲ ደግሞ ማህበረሰቡ በሙሉ አንድ ላይ ለማድረግ ስራ እየሰራ ነው። ምን ተሰማሽ አንቺ?
በእውነቱ ይሄ ለ25 አመታት ወያኔ የሰራበትን ስራ ለማፍረስ የሚረዳን ነገር ነው። ምክንያቱም 25 አመታትን የተሰራበትን ነገር አሁን እኛ ወደ አንድነት ለመምጣት ጥሩ አጋጣሚ ነው የሚፈጥር። በዘር በሃይማኖት በጎሳ ህዝቦቻችንን ለይቶ አሁን በሀገር ውስጥም ሆነ በውጪ ህዝቡን ከህዝብ ጋር ያጋጨ ያለያየ ያለበትን ሁኔታ ለማክሸፍ እጅግ በጣም በጣም ከባድ የሆነ ተጽዕኖ የሚፈጥር ነው የሚመስለኝ። ብቻም ሳይሆን በጣም እርግጠኛ ነኝ በጣም ጥሩ ለውጥ በእንደዚህ አይነት ሁኔታ በመገናኘት ለመስራት እድል ይፈጥርልናል። ያለንን ችግር ለመፍታት እድል ይፈጥርልናል። እንደገናም ደግሞ ይሄንን የኛን ኢትዮጵያዊነታችንን ያጠፋለውን ወያኔን ለመዋጋት በጣም እጅግ በጣም የሚጠቅም ነገር ነው ብዬ አስባለሁ።
አመሰግናለሁ። እንግዲህ ምን ትመኛለሽ? እንግዲህ ለዚህ ለኮሚኒቲ ወደፊት ምን ትመኛለሽ?
እንግዲህ እኔ ምኞቴ ምንድነው በጅምሩ እንደዚህ ያማረለት እንደሆነ እስከ መጨረሻው ድረስ ኢትዮጵያውያን በህብረት ተባብረን እዚህ ቦታ ላይ ወያኔን ለመዋጋት የምንጠቀምበትን ቦታ እንዲያደርገው ነው የምመኘው።
እናመሰግናለን እንግዳ።
በጣም አመሰግናለሁ።
እሺ መልካም ቀን።
ችግሮች ተጋዘን በመስራት የሀገራችንን እድገት የምናይበት ጅምር እንዲሆን እግዚአብሔር ቅዱስ ፈቃድ ይሁንልን። መልካም በዓል፣ መልካም ጊዜ።
ይቅርታው ጊዜ እንዲሆናሁን ይጠበቃል ከኛ ላምላክ ነው። የቅዱስ መንፈስ ያደጋው ቢያደርግ ዛሬ እና በሰበት
Oh, I'm not afraid.
ተሰብሰቡ ተሰብሰቡ ይያለ አርቲስቱ ሲዘፍን ነበር። እንግዲህ ተሰብሰቡ የሚለው ቃል ለኢትዮጵያኖች በጣም አንገብጋቢና ወሳኝ መሆኑን የተገነዘቡ ኢትዮጵያኖች ይኸው እንደገና በቅርቡ የኢትዮጵያን መሰባሰቢያ ማዕከል ከፍተውልን እንድንገናኝ እድል ሰጥተውናል። ይሄን እድል መጠቀም የኛው የራሳችን የተጠቃሚዎቹ ፋንታ ነው ይላል የኢትዮጵያ ድምጽ ሬዲዮ። ይሄንን የመሰባሰብን ነገር ካነሳን እንግዲህ ይሄንን የመሰባሰቢያ ሎካል ካነሳን የዚህ ስራ ኃላፊነት ላይ የወደቀባቸው የተወሰኑ ሰዎች አሉ። ከነዚህ ሰዎች ውስጥ ለዛሬው ሁለቱን ጋብዘናቸዋል። አቶ አበረና አቶ ሚሊዮን ከኛ ጋር ይገኛሉ። እስቲ እነሱም እንደኛው ምን እንደተሰማቸው ኢትዮጵያዊ እንደዛ ተሰባስቦ ሲጨፍር ሲዘል ሲደሰት ሲያወራ ሲንጫጫ ሲያዩ ምን እንደተሰማቸው ወደፊትስ ምን እንዳቀዱ እንዲያወያዩን ጋብዘናቸዋል። ጤና ይስጥልን አቶ አበረና አቶ ሚሊዮን።
ጤና ይስጥልን። ጤና ይስጥልን አህመድ፣ ኢትዮጵያ ድምጽ ሬዲዮ።
በመጀመሪያ እንኳን ደስ ያላችሁ ልበልና ምን ተሰማችሁ እስቲ በተራ በተራ የተሰማችሁን ከልብ የተሰማችሁን ትናንት ያንን ህዝብ ስታዩት የተሰማችሁን ነገሩን ከብዙ አመት በኋላ እንደገና የኔ ነው የሚለው መሰባሰቢያ ቤት በባህሉ በጌጡ በባንዲራው ያጌጠ ሲያየ እና ሲደሰት እናንተ ስራውን እዚህ ያደረሳችሁት ብቻችሁን ባይሆንም የሌሎች የስራ ጓዶቻችሁ እንዳሉ እናውቃለን። የስራ አስኪያጁ ሌላውም ተራውም ኢትዮጵያዊ እንደረዳችሁ እናውቃለን። ቢሆንም እስቲ ተወካዮች የስራ አስኪያጁ እናንተ ናችሁና ምን ተሰማችሁ ሁለታችሁ?
ሚሊዮን ጀምር። አይ ባንተ አምራሉ እየቆ ነው ዘጌታል።
እንግዲህ የፍክክር ቤት ሳይዘጋ እንዳያደር ፈራለሁና አንዳችሁ ጀምሩ እኔ ልወስን። ሚሊዮን ጀምር።
ኦኬ ጥሩ። በጣም ነው የምናመሰግነው በመጀመሪያ ደረጃ የኢትዮጵያ ድምጽ ሬዲዮ። እስከዚህ ሰዓት ወደፊት ማውቆን እንዳለ እናቃለን፣ ግን እስከዛሬ እስከ ትላንትና ድረስ ያለውን እንግስቃሴ በመርዳት ከፍተኛውን ሚና ስለተጫወተ ምስጋናዬን በኮሚቴ ስምም በራሴም ስም ላቀርብ እወዳለሁ። ሌላው እንኳን ደስ ያላችሁ ላልከው እንኳን አብሮ ደስ ያለን ነው የሚባለው፣ የሁላችንም ነው የኛ ብቻ አይደለም። ሌላው ትናንትና ያንን ሁሉ ሰው ሳይ የተሰማኝ ስሜት እኔ በቃ የልፋቴን ክፍያ አገኘሁ ነው ያልኩት። ምክንያቱም ሰው ይሄን ይፈልጋል ብዬ አስበን ያንን ነገር መስርተናል። እውነት ልክ ነበር። ልፋታችንን መና አላስቀረውም ማህበረሰባችን። የማይፈልገውን ነገር እንሞክራለን ብለን ምናምን ብዙ ስጋቶችም ነበረን ካለው ሂደት አንጻር። ግን እውነት ለመናገር ማህበረሰባችን መሰባሰብ ይወዳል። ያንንም በተግባር ትላንትና ሁሉም አይነት ማህበረሰብ እኔ ከዚህ በፊት በተለያየ እንቅስቃሴ ላይ አብረን ነበርን እና ማላቃቸው ሰዎች አይቻቸው ማላቃቸው ሰዎች ተገኝተው ሳይ እውነት ለመናገር ከፍተኛ ደስታ ነው የተሰማኝ። ልፋቴን ከፍሎኛል ማህበረሰቡ ብዬ ነው የማስበው እና በጣም ደስተኛ ነበርኩኝ።
አበረ ምን ተሰማ?
እናመሰግናለን ኢትዮጵያ ድምጽ ሬዲዮ አህመድ እና አንዳንተም ጋር ያለው ቲሙ አጠቃላይ ኢትዮጵያ ድምጽ ሬዲዮ ለዚህ ለኮሚኒቲያችን ከመስረታው ጊዜ ጀምሮ በማህበረሰባችን ዘንድም ግንዛቤን በመፍጠር አስፈላጊነቱን በማስረዳት በተለይ አንተ ባለህ ልምድ ጠቀሜታውን ስለምታውቀው ላደረጋችሁት ሁሉ አስተዋጽኦ ሪሊ ከፍ ያለ ምስጋና እናቀርባለን። በኮሚቴው ስም አቀርባለሁ። እንዳልከው ነው ትናንትና እንደዛ ያም ሁላው ኢትዮጵያዊ መጥቶ እንደዛ በደስታ ሲፈነድቅ ስታየው እኔ ኢትዮጵያ ሀገር ያለው መስሎኝ የተሰማኝ። ምናልባት ወደ አውሮፓ ከመጣሁበት ጊዜ ጀምሮ የተደሰትኩበት ቀን ቢኖር ትናንትና ነው ማለት እችላለሁ። መጠነኛ ደስታዎች ይኖራሉ በተለያየ አጋጣሚ፣ ግን የትናንትናው ደስታ እዛው ሀገሬ ውስጥ ሁኜ የሚሰማኝ የነበረ አይነት ደስታ ነው። ባንዲራውን እያቀፈ ሰው ሲጨፍር ስታይ፣ አዛውንቱ፣ ወጣቱ፣ እህቶች፣ ወንድሞች እንደዛ ሲጫወቱ ሲጨፍሩ፣ ከአሁን በፊት በተለያየ ምክንያት ተቃቅረው የነበሩ ሰዎች እዛው ተቃቅፈው ሲጫወቱ፣ በተለያየ የፖለቲካ አመለካከት የነበሩ ግን ደግሞ ትናንትና አንድ ላይ ሆነው ሲጫወቱ ሲጨፍሩ አብረው ሲገባበዙ ስታይ አንድ ነገር እንደሚቻል ትረዳለ። ኢትዮጵያዊ ምናልባት የሚያሰባስበው ተቋም ከተገኘ ለመሰብሰብ ወደ አንድ ለመምጣት እንደገና መልሶ ያገሩንም ሰንደቃ
ሃሎ
እና እጅግ በጣም ደስ የሚል ነበረ። እውነቱን ለመናገር እኔ ከተጠበቅኩት በላይ ነው። ሰውም የመጣው እንዳለው ቅድም ሚሊዮን ማናቃቸው ሰዎች ናቸው። ብዙ ጊዜ አንዳንድ ዝግጅት ሲደረግ ኢትዮጵያ ድምፅ ሬዲዮም ያውቃል ተመሳሳይ ሰው ነው የሚገኘው። የትናንትናው ላይ ግን ለየት የሚያደርገው ፍጹም አይተናቸው ማናውቅ የነበሩ ሰዎች ናቸው። እንዲያውም የተወሰኑ ምናቃቸው አልመጡም። ምናልባት በግል ምክንያት በተለያየ በስራ ምክንያትም አለመቻቸው ብሎ ሊሆን ይችላል ብዬ ነው የማስበው። እና ማና ያላሰብ ነው ሰው ያልጠበቅ ነው ሰው ማናቃቸው ሰዎች አውቀናል። እና በጣም በጣም ደስ የሚል ነበር። በጣም አበረታች ነው። ቅድም እንዳልኩት ጠንክሮ ከተሰራ የበለጠ ከዚህም በላይ ማደግ ይቻላል። እንደምታውቀው የዚህ የማህበረሰባችን አላማው ኢትዮጵያውያን ትውልድ ኢትዮጵያውያን እና ኢትዮጵያ ወዳጆች ነው የሚለው። ኢቭን የኢትዮጵያ ወዳጅ የሆኑ ሱድሾችም ነበሩ አይታችኋል ሁላችሁም። እና ያ ሆኖ በማየታችን መልእክታችንን ማስተላልፈናል። እንቀጥላለን በዚህ መንገድ ይቀጥላል ብለናል። እና ያ በመሆኑ እኔ በጣም እጅግ በጣም ደስተኛ ነኝ አህመድ።
የናንተን የትናንትናውን ዝግጅት የኛን የሁላችንም ኢትዮጵያኖችን እኔ ሁልጊዜ የምመኘው ማንም መጥቶ ባይተዋር ሳይሆን እንዲሄድ የኔም ቤት ነው እንዲል የመጀመሪያ ጊዜ የሚመጣም ሰው ቢሆን ይሄ የኔም ቤት ነው ብሎ እንዲሰማው። የተወሰኑ ሰዎች ሁልጊዜ የሚታዩ ሰዎች የኛ ቤት ነው የነሱ ቤት ነው እንዳይባል ነው የኔ ምኞቴ ሁልጊዜ በኢትዮጵያኖች መካከልና ትናንት ያየሁትም ይሄንን ነው። በፍጹም አይቻቸው ማላቀው ሰዎች አዳዲስ ሰዎች ልክ ቤቴ ነው ሌላ ጊዜ በየጊዜው እንደሚመጣው ሰው ሁሉ የኔም ቤት ነው ብለው እንደልባቸው ፍሪ ሆነው ከሁሉም ጋር ሲጫወቱ ሲጨፍሩ ማየት እንደሱም ያኮራ የለም። ይሄ ነው እኔን በበኩሌ ይሄ የናንተ ተቋም እዚህ አካባቢ ያለውን ይሄ የብቸኝነት ሰው አንዱ ካንዱ ተለያይቶ የመኖርን ስሜት አጥፍቶ ሁሉም የጋራ ቤት አለን እንዲል የሚያደርገው። ይሄንን በተመለከተ እናንተ ወደፊትስ ሌላው ይሄ ወደዛ አካባቢ የማይመጣው እንዲመጣ ለማድረግ የምትሞክሩት አንዳንድ እንትን ካለ እንደው ብትገልጹልን። አበረ
እሺ ታንክ ዩ። ብዙ እቅዶች አሉን። ምናልባት በቅርብ ቀን ስብሰባ እንጠራለን። የዚህ የማህበረሰቡ ወይም የኮሚኒቲው መቋቋምና ተጠናክሮ መቀጠል ያለውን ጠቀሜታ ለማስረዳት ከተለያዩ የማህበረሰብ ክፍሎች ጋራ ውይይቶችን እናደርጋለን። ለምሳሌ የእናቶች፣ የወጣቶች፣ ያዛውንቶች እንደዚህ አይነት ንዑስ ኮሚቴዎች የሚያስፈልጉናል ብለን ነው የምናምነው። ምክንያቱም የኢንፎርሜሽን እጥረት አለ፣ የመረጃ እጥረት አለ። እዚህ አካባቢ ብዙ ሰው ያው እንደምታውቀው አብዛኛው ኢትዮጵያዊ ታታሪ ህዝብ ነው፣ ሰርቶ የሚኖር ህዝብ ነው፣ በስራው ሲሯሯጥ ነው የሚውለው እና የመረጃ እጥረት አለ እና በተቻለ መጠን ያ መረጃ በአግባቡ እንዲደርስ ዝም ብሎ ኮሚኒቲ አለ ይባላል። ግን ኮሚኒቲ አለ ሲባል ምን ማለት ነው? ለእያንዳንዱ ግለሰብ ለእያንዳንዱ ኢትዮጵያዊ ያ ኮሚኒቲ ምንድነው ትርጉሙ? ምንድነው የሚሰጠው ጠቀሜታ? ምንድነው የሚሰጠው አገልግሎት? ከሞራል አንጻር፣ ከባህላችን አንጻር፣ ከኢትዮጵያዊነታችን አንጻር፣ በስዊድን ውስጥም ሊኖረን ከሚገባ መብት ጋር ኢቭን ስዊድንም ውስጥ ሆነን በአገራችን ልንሰራው ከምንፈልገው የተለያየ ስራ አንጻር ሊኖረው የሚገባውን ሚና በደንብ የማስጨበጥ የማስያዝ ስራ የመረጃ ማሰራጨት ስራ ወይም ኢንፎርሜሽን ዲሴሚኔሽን የሚባለውን ስራ ለመስራት እቅዶች አሉን። በዚህ የተለያዩ ተቋማትን በዚህ አካባቢ የተለያዩ ተቋማትን የኢትዮጵያውያን ብቻም ሳይሆን የስዊድሽ ተቋማትንም እየጋበዝን ሴሚናሮች፣ ወርክሾፖችን እናካሄዳለን ብለን አስበናል እና ይሄ ተጠናክሮ የሚቀጥል ነገር ነው። ለወደፊቱ ብዙ ስራ ነው ያለን። ተጀመረ፣ ትናንትና ተጀምሯል፣ ይቀጥላል። እንዲህ በዚህ አጋጣሚ ቅድም ሳልገልጸው ወደ ሌላ አርስ ገባን፣ አይ ቲንክ አሁን ማለት ያለብኝ ይመስለኛል። በዚህ አጋጣሚ እኔ ትናንትና መክፈቻውን ምርቃቱን ስናደርግ ለተለያዩ ተቋማት ለተለያዩ ማህበረሰብ ክፍሎች ደብዳቤዎች፣ ጥሪዎች አድርገናል። ከነዛ ውስጥ የመጡ የተገኙ አሉ። በተለይ ደግሞ በጣም እጅግ በጣም አርገን እናመሰግነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድኃኔዓለም አባት መጥተው በቡራኬ ነው የከፈቱልን። ለሙስሊም ማህበረሰብ ወንድሞቻችንም ለማግኘት ሞክረን ነበረ። በተቋም ደረጃ ግን አላገኘንም። በግለሰብ ደረጃ ግን የሙስሊም ወንድሞቻችን ቦታው ላይ ነበሩ። አብሮነታቸውን ምኞታቸውን ገልጸዋል። በዛ እነሱንም እጅግ አርገን እናመሰግናለን። ሌሎችም እንደዚሁ የፕሮቴስታንት እምነት ተከታዮች አሉ። ለነሱም ደብዳቤ ልከናል፣ ግን አልመጡም። ወደፊት ግን እንዲያስቡበት። አሁንም ይሄ የኢትዮጵያውያን የትውልድ ኢትዮጵያውያን የኢትዮጵያ ወዳጆች ቦታ ነው። ለዚያ ቦታ የዚያ ቦታ የሚባል አይደለም። እምነት ከፖለቲካ ከተለያዩ ነገሮች በተቻለ መጠን ከእውነት ጋራ ከሰው ልጅ ክብር ጋራ ከሰው ልጅ ሰብአዊ መብት ጋራ ወግኖ የሚሄድ ተቋም ስለሆነ በተለይ እነዚህ የእምነት ተቋሞች በስራቸው ያሉ መምናንን በዚህ ተቋም ውስጥ ተሳትፎ እንዲያደርጉ ማስተማር ይኖርባቸዋል ብለን እንደው በዚህ አጋጣሚ መልእክት ላስተላልፍ ወዳለሁ። ለዚህ የመድኃኔዓለም ቤተክርስቲያን ሰበካ ጉባኤንም እዚሁ አጋጣሚ ላመሰግን ወዳለሁ። እና ወደፊት እንደነዚህ አይነት ተቋማትን ሁሉ እየጋበዝን ትምህርቶች እንዲሰጡ እናደርጋለን። እዛ ቦታ ላይ እንዴ ወደፊት ያሰብነው በሰፊው ይሄ ነው። ሌላው ከስዊድን የተለያዩ ተቋማት ጋር ለምሳሌ ቤት ገቢ የለው ወጪ ነው ያለው እንጂ ያንንም ቢሆን ገቢ የሚገኝበትን ከስዊድን መንግስት ጋርም ምንደራደርባቸው ምንነጋገርባቸው መብት አለን። ተደራጅተን እስከተገኘን ድረስ ያንን ሁሉ የምንሰራበትን መንገድ ለመቀጠል ሙያ ያላቸው እውቀት ያላቸው ሰዎች አሁንም እንዲመጡና እኛ መፈልጋችን አይቀርም። ስንፈልጋቸውና ስናገኛቸውም ፈቃደኞች እንዲሆኑ በዚሁ አጋጣሚ ላሳስብ ወዳለሁ።
በአሁኑ ጊዜ ወደፊትም ጊዜው እየረዘመ ሲሄድ አዛውንት ኢትዮጵያውያን እዚህ መብዛታቸው አይቀርም። አሁንም አሉ ልጆቻቸው ሊጠይቁ መጥተው ልጆቻቸው ስራ ሲሄዱ ወይም በተለያየ ምክንያት ቤት ቁጭ ብለው ብቻቸውን የሚገኙ ይኖራሉ የሚባል እንሰማለንና እነዚህ አዛውንት ወገኖቻችን እየተገናኙ ቡና እየጠጡ ቁጭ ብለው ዳማ እየተጫወቱ የሀገራቸውን ታሪክ እያወሩ እየተጫወቱ እየተዝናኑ ጊዜ የሚያሳልፉበት ሁኔታዎችንስ ለመፍጠር አላማ አላችሁ?
ሚሊዮን ትቀጥል።
ሃሎ
እሺ አሎ 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 ዋናው አላማችንም እሱ ነው አህመድ አንተ እንዳልከው የተለያዩ ጊዜ ማሳለፊያ ነገሮችን ለማስገባት አስበናል። በተለይ አሁን እንዳልከው ዳማ፣ ቢሊያርዶ የመሳሰሉትን ትንሽ ሰው መጥቶ ከወገኑ ጋር እየተዝናና ጊዜውን የሚያሳልፍበት በተቻለ መጠን የምንችለውን አቅማችን የፈቀደውን እና ቤቱ የቤቱ ስፋት የፈቀደውን ያህል አሳባለን። ወደፊት ከማህበረሰቡ ጋር ነው ሁሉ የምናደርገው። ብዙ አስተያየቶች ይመጣሉ፣ ብዙ ሀሳቦች ይመጣሉ። ብዙ ጥሩ ነገሮች አሉ። በጣም የሚመሰገኑ ሰዎችም አሉ እየፈለጉ ይሄ ቢኖር ጥሩ ነው ይሄን እንዲህ ብታደርጉ የራሳቸው መሆኑን ያሳዩን ሰዎች አሉ እና በጣም ደስ ይላል። እና ዋናው አላማችን አሁን ጥሩ ነው እና ወደፊት ከማህበረሰቡ ጋር በመተባበር እናሳካዋለን ብዬ አስባለሁ።
ስለዚህ በአጭሩ ምን ማለት ይቻላል? ቀጥል።
ይቅርታ ልጠይቅ፣ በተለይ አድማጮችን ድምፅ ትንሽ ጉንፋን ይዞኛል እና እንዳይቀየሙኝ።
ችግር የለም። እንግዲህ ባጭሩ ማለት የሚቻለው እንደገባኝ ከሆነ ለአዛውንቱም፣ ለወጣቱም፣ ለህፃናቱም በጠቅላላ ለኢትዮጵያኖች በዘር በሃይማኖት በእድሜ በጾታ ምንም ሳይለይ የሚገናኙበትና ኢትዮጵያዊነታቸውን ሰው መሆናቸውን ሰው ያለ ሰው መኖር አይችልም፣ ሰው ለሰው መድኃኒቱም ነው፣ ሰው ለሰው አጥፊውም ነው የሚሉት አባባል አለ። የሚገልጹበት ቦታ ይሆናል ነው የምትሉኝ?
አዎ በአንድ ድምፅ።
በጣም ቆንጆ። እንግዲህ ከመለያየታችን በፊት በድጋሚ እንኳን ደስ አላችሁ እያልኩ ባጭሩ ሁለታችሁም አንድ ደቂቃ አስታችኋለሁ። ምንድነው ለወገናችሁ እዚህ ላለውና ይሄንን ማዕከል መጠቀም ለሚችለውም ለማይችለውም ወገናችሁ በርቁ ሆኖ ላለውም ኢትዮጵያ ወገናችሁ የናንተን ሰክሰስ ለሚመኘው ድላችሁን ለሚመኘው የተሳካ እንዲሆንላችሁ ለሚመኘው ኢትዮጵያዊ በሙሉ ምንድነው የምታስተላልፉት መልእክት ይሄንን ማዕከል በተመለከተ በየተራ ሚሊዮን
እሺ አሁን ዛሬ በማስቀደም አንደኛውን አላህ አህመድ እኔ በኩሌ ወይም ደግሞ መሆን አለበት የማምነው ማህበረሰቡ የራሱ መሆኑን እንዲያምንና ከምንም ነገር ነፃ ሆኖ ከምንም ነገር ምንም አይነት ስጋት ሳይኖረው መጥቶ መካፈል እንደሚችልና አባል መሆን እንደሚችል አባል ሆኖ ደግሞ የራሱ ስለሆነ የሚያሳድግበት ሐሳቡን ጊዜውን ገንዘቡን ሁሉንም ነገር ሰጥቶ ማህበረሰቡን የሚያገለግልበት ሁኔታ ክፍት ነው ብለን ስንናገር ከልባችን መሆኑን እንዲያምኑና ምንም አይነት ነገር ስጋት ሳይኖራቸው አብረውን እንዲሳተፉ ጥሪ ነው ማለት
አቶ አበረ
ተርሻል
ኦኬ እኔ ሁሉም ኢትዮጵያዊ ከአንተ ቀደም እንዳልከው በምንም ነገር ሳይለይ ይቺ ቤት የኔ ናት ይበል የኛ ናት በቃ የሁላችንም ናት እንደ ጋራ ቤት የጋራ ቤት አርገን እንድናሳድጋት ካላቸው ሐሳብ ጋር ካላቸው ዕውቀት ጋር ካላቸው ልምድ ጋር የመጡ ያንን ዕውቀታቸውን ልምዳቸውን ተግባራዊ የሚያደርጉበትን መንገድ እየተነጋገርን አብረን እንድንሰራ ነው መንጋብዘው ምን ሰማው ነገር አለ እኛ ምንም በጀርባ ሆኖ ማማት ምንም የትም አያደርስም ጉዳት እንጂ ጥቅም የለው ፊት ለፊት ግን እሚሰሙትን እሚያዩትን መተው ተናግረው ይሄ ተቋም በደንብ አድጎ ትልቁ ነው እኔ ዛሬ አመት ትልቅ ቀይረን ሌላ ትልቅ አዳራሽ እንዲኖረን እመኛለሁ እኔ በሚኞት ደረጃ ከሰራን ደግሞ ይቻላል በጣም ይቻላል ስለዚህ ሁሉም ኢትዮጵያዊ ይሄንን ነው ማሰቢያ ልጆች እዚህ የተወለዱ ልጆች አሉ እነሱ ያገራቸውን ታሪክ መማር አለባቸው ባላቸው መማር አለባቸው ከትልቅ አገር የመጡ ናቸው ከትልቅ አገር ነው የመጣንበት ባክግራውንዳችን ያንንም እናስተምርበት ቦታ እንዲሆን ለኛም ብቻም ሳይሆን ለሌሎችም አገር ዜጎች የኢትዮጵያን ባህል ወቁ ይያልን እየጠራን እናሳይበት ቦታ እንዲሆን ሪሊ ለኢትዮጵያ የሚቆረቆር ሁሉ የኔ ቤት ነው ብሎ መነሳት አለበት ተጀምሯል ሁሉም ኢትዮጵያዊ እንኳን ደህና መጣችሁ ነው የሚባለው ስለዚህ ለመስራት ይዘጋጅ ሁሉም ይሄንን ነው ልልም ይችላል አህመድ
አበረ ሚሊዮን በዛሬ ሁለት ስለ ትላንትና ስለ ተከፈተው በኦፊሻል ማለት ነው የኢትዮጵያን ማከል ስለ ሰጣችሁኝ ማብራሪያ ከፍ ያለ ምስጋና አቀርባለሁ መልካም ምኞት እመኝላችኋለሁ አበረ መጨረሻ ላይ እንዳልከው ወደፊት ይሄ ማዕከል አድጎ በትልቁ ለሁሉም ኢትዮጵያውያን ማሰባሰቢያ የሚሆን ትልቅ ማዕከል እንደሚኖርን ባለሙሉ ተስፋ ነን ጤና ይስጥልን
እናመሰግናለን የኢትዮጵያ ድምጽ ሬዲዮ
Malawaya, 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 Malawaya,
እንደምናርፍዳችኋል አድማጮች ከቀኑ 15 ሰዓት ሆናል ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበዘናዎች ቀጥለው ይሰማሉ። የኢትዮጵያ ኮሚኒቲ ማህበረሰብ በስዊድን ትናንት የመሰባሰቢያ አዳራሹን በይፋ አስመርቋል። የኢትዮጵያ ማህበረሰብ በስዊድን በቅርቡ በኪራይ ያገኘውን የማህበረሰቡን የመሰባሰቢያ አዳራሽ ሎካል ትናንት በይፋ አስመርቋል። ይሄው ቮርበር የሚገኘው የመሰባሰቢያ አዳራሽ ሲመረቅ እጅግ በርካታ ኢትዮጵያውያን የተገኙ ሲሆን የቦታ መጨናነቅና ጥበትም ታይቷል። ፕሮግራሙ የክርስትናና የእስልምና አባቶች የጋራ መሰባሰብን ጥቅም አስተምረው የተጀመረ ሲሆን በማስከተልም ማህበሩ እዚህ ከመድረሱ በፊት የነበሩ የተለያዩ ፕሮጀክቶችን በማስመልከት የፕሮጀክቱን ስራ ያከናወኑ ሰዎች ንግግር አሰምተዋል። በመቀጠልም ማህበሩ አሁን ያከናወነ ስላለው ተግባር እንዲሁም የወደፊት እቅድ በማህበሩ ሊቀመንበር ጻፊ ገለጻ ተደርጓል። ኢትዮጵያ ወዳጅ የሆነውና የስዊድን ፓርላማ አባሉ አንደርስ ኦስትበሪ አስተያየቱን የሰጠ ሲሆን ከኢትዮጵያ መጡ ኢትዮጵያውያን እዚህ የተወለዱ ስዊድናውያን ኢትዮጵያውያን እንዲህ ተሰባስበው ያማረ ቤት ሲያገኙ መብታቸውና ግዴታቸውን ሲወጡ ማየት ያስደስታል ብሏል። በሌላ በኩልም ተጋባዥ እንግዶች የነበሩት የስዊድን አምነስቲ አባላት ሚስ ሱዛንና ካሪን ሺቤ የጋዜጠኛ ማርቲን እናት ንግግር አድርገዋል። በማስከተልም የደብረ ሰላም መድኃኔዓለም ቤተክርስቲያን ሰበካ ጉባኤ አባላት ለማህበሩ ስጦታ አበርክተዋል። ኮሚኒቲውን እዚህ ለማድረስ ለተጉ ሰዎችም የመስክር ወረቀት ተሰጥቷል። በማስከተል በተካሄደው ጨረታ ፕሮግራም በእጅ ስዕል ተሰርቶ ከ35 ዓመት በላይ የቆየው የአጼ ቴዎድሮስ ምስል ፉክክር ከተካሄደበት በኋላ አርበኞች ግንባር በአሸናፊነት ተረክበዋል። ይሁንና አባላቱ ይሄ ምስል መቀመጥ ያለበት በኮሚኒቲው አዳራሽ ነው በማለት መልሰው ለኮሚኒቲ አበርክተዋል። ልዩ የምግብና የመጠጥ መስተንግዶ የነበረ ሲሆን እስከ እኩለ ሌሊት በቀጠለው ፕሮግራም ባህላዊና ዘመናዊ ጭፈራዎች የተስተናገዱ ሲሆን በተለይ በአዲሱ የቴዲ አፍሮ ዘፈኖች አዳራሹ ሲነጥ እንደነበር ተዘግቧል። 76ኛው የድል በዓል ተከብሮ ውሏል። ኢትዮጵያን ቀኝ ለመግዛት ባህር አቋርጠው የመጡትን የፋሽስት የጣሊያን ወታደሮች በአምስት ዓመት የአርበኝነት ተጋድሎ በማንበርከክ ኢትዮጵያውያን ነጻነት መልሰው እጃቸው ውስጥ ያስገቡበት 76ኛው የድል በዓል በመላው ኢትዮጵያ ተከብሯል። ኢትዮጵያውያን አርበኞች በጎበዝ አለቆች እንዲሁም በጊዜ በነበሩ መሳፍንት እየተመረቡ በዘመናዊ ጦር መሳሪያ ተደራጅተው የመጣውንና መላ ኢትዮጵያን ወሮ ለመያዝ አለሞ የመጣውን የፋሽስቱ ቤኒቶ ሙሶሊኒን ጦር በዱር በገደሉ ተፋልመዋል። ባሮጌ ጠበንጃ ዘመናዊ መትረየሶችና ታንኮችን ሳይቀር ማርከው የጣሊያንን ጦር መግቢያ መውጫ አሳጥተዋል። ራስ ደስታ ዳምጣው፣ ራስ አበባ አረጋይ፣ ደጃች በላይ ዘለቀ፣ ቢትወደድ መንገሻ ጀንበሬ፣ ራስ መስፍን ስለሺ፣ ጀነራል ጀገማ ከሎና ሌሎችም ዕውቅ አርበኞች ህዝባቸውን በመምራት ከጣሊያን ወራሪ ኃይል ጣሊያንን በማገዝ በሀገር ላይ ክደት ከፈጸሙት ባንዶች እንዲሁም ከኤርትራ፣ ሊቢያና ሶማሊያ በጣሊያን ተመልብለው ከመጡ ታዛዦች ጋር ተፋልመው የኢትዮጵያን ነጻነት በማስመለስ በአፍሪካ በቅኝ ግዛት ያልተያዘች ብቸኛ አገር የሚያደርግ ታሪክን ጽፈው አልፈዋል። በዚህ አምስት ዓመታት ጦርነት ጣሊያንን በመክዳት ለኢትዮጵያ ደማቸውን ያፈሰሱ በርካታ የኤርትራ ተወላጆች መኖራቸውን ድርሳናት ሲያሳዩ፣ ለኢትዮጵያ ነጻነት ድጋፋቸውን ያሳዩ አፍሪካውያንና ስማቸው ዘወትር የሚነሳው ሲቪላ ፓንክረስት እንዲሁም የምዕራብ ሀገራት የነጻነት ፋኖችም ተሳታፊ ነበሩ። የኢትዮጵያ አየር መንገድ ሰራተኞች በአሜሪካ ያለ ክፍያ የመውለድ አገልግሎት እያገኙ መሆኑን የአሜሪካ ኤምባሲ አስታውቋል። በኢትዮጵያ የሚገኘው የአሜሪካ ኤምባሲ ኢትዮጵያ አየር መንገድ ሰራተኞች ለጉብኝት በሚል ወደ አሜሪካ በመሄድ ያለ ምንም ክፍያ የመውለድ አገልግሎት ማግኘታቸው ስጋት እያሳደረበት መሆኑን ገልጿል። ኤምባሲው ለአየር መንገዱ ባቀረበው አቤቱታ ወደ አሜሪካ በተለያዩ ጊዜያት ተጉዘው ማናቸውንም ሕክምና ያደረጉ ሰራተኞችን በተመለከተ ሪፖርት እንዲያደርጉለት ጥያቄ ማቅረቡን አዲስ አበባ የሚታተም ጋዜጣ ዘግቧል። ኤምባሲው ለረፍት በሚል ወደ ሀገሪቱ ሄደው የመውለድና የተለያዩ አገልግሎት ያገኙ የአየር መንገዱ ሰራተኞች ዝርዝር በእጁ እንደሚገኝም ሲገልጽ፣ የኤምባሲው ሰራተኞች በእጃቸው የሚገኝ የአሜሪካ የመግቢያ ቪዛን ለማደስ በሚሄዱ ጊዜ ይህንኑ ጉዳይ በአግባቡ ጉዳዩ ለሚመለከተው ክፍል እንዲያስረዱ አሳስበዋል። ይህንን በማያደርጉ የአየር መንገዱ ሰራተኞች ላይ ወደ አሜሪካ እድሜ ልክ እንዳይገቡ ማዕቀብ ሊጣልባቸው እንደሚችልም ኤምባሲው ለድርጅቱ በላከው ደብዳቤ አመልክቷል። በአሜሪካ የመውለድና ሌላ የጤና አገልግሎት ያገኙ ሰራተኞች እንዲሁ ቤተሰቦቻቸው ያለባቸው የሕክምና ክፍያ እንዲከፍሉ እንደሚደረግም የአሜሪካ ኤምባሲ አስታውቋል። ስማቸው መግለጽ ያልፈለጉ የኢትዮጵያ አየር መንገድ ሰራተኞች በበኩላቸው ኤምባሲው ያቀረበው አቤቱታ ተገቢ መሆኑን አረጋግጠው በርካታ ሰራተኞች የሚወሉት ልጅ የአሜሪካ ዜግነት እንዲያገኝ በማሰብ ድርጊቱን እንደሚፈጽሙ አስረድተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር በቅርቡ ወደ ሀገሪቱ በሚገቡ መንገደኞች ላይ ጠንካራ የቪዛ መመሪያ ተግባራዊ ማድረጉ ሲታወቅ፣ ይሁንና በኢትዮጵያ አየር መንገድ ሰራተኞች ላይ የቀረበው ቅሬታ የመጀመሪያው መሆኑ ተዘግቧል። አሜሪካ ለዓለም አቀፍ ድጋፍ በመተሳጠው የገንዘብ ድጎማ ላይ ያስተላለፈችው የበጀት ቅነሳ ኢትዮጵያ ዋነኛ ተጎጂ መሆኗ ተገለጸ። አሜሪካ በቅርቡ ለዓለም አቀፍ ድጋፍ በመተሳጠው የገንዘብ ድጎማ ላይ ያስተላለፈችውን የበጀት ቅነሳ ኢትዮጵያ ዋነኛ ተጎጂ ማድረጉ ተገለጸ። ለኢትዮጵያና ኡጋንዳ የሚሰጠው ድጋፍም እንደሚቀንስ ተመልክቷል። ሀገሪቱ በተያዘው ሳምንት ባቀረበችው 2017-18 በጀት እቅድ በዓለም አቀፍ የእርዳታ ላይ 31 በመቶ አካባቢ ቅናሽ ማድረጓን ዘኢስት አፍሪካ የተሰኘው ጋዜጣ ዘግቧል። በዚሁ የአሜሪካ እርምጃ ኢትዮጵያና ዩጋንዳ ከአፍሪካ ዋነኛ ተጎጂ መሆናቸው ታውቋል። የኢትዮጵያ መንግስት በቀጣዩ የአሜሪካ በጀት እቅድ 132 ሚሊዮን ዶላር አካባቢ የድጋፍ ቅነሳ የሚደረግበት ሲሆን፣ ዩጋንዳ ወደ 68 ሚሊዮን ዶላር እንደምታጣ ለመረዳት ተችሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለተለያዩ ሀገራት ሲሰጥ የቆየው የልማት ድጋፍ እንዲቀንስና ወደ ኢኮኖሚያዊ እገዛ እንዲለወጥ አቋም መያዛቸውም ታውቋል። አዲሱ የአሜሪካ ፖሊሲ ለረጅም ዓመታት የቀጥተኛ የልማት ፖሊሲ ድጋፍ ሲቀበሉ የቆዩ ሀገራት ድጋፋቸውን እጅጉን እንዲቀንስ ማድረጉን የሀገሪቱ ባለስልጣናት ገልጸዋል። ከኢትዮጵያና ዩጋንዳ በተጨማሪ ሩዋንዳና ታንዛኒያ እያንዳንዳቸው የ51ና የ12 ሚሊዮን ዶላር የግድ ድጋፍ ቅነሳ የሚደረግባቸው ሲሆን፣ ሶማሊያ 36 ሚሊዮን ዶላር ድጋፍ ጭማሪን በማግኘት ከአፍሪካ ብቸኛ ሀገር ሆናለች። ኬንያ በ12 ሚሊዮን ዶላር እንዲሁም ደቡብ ሱዳንና ብሩንዲ ደግሞ በእያንዳንዳቸው የ11ና የ10 ሚሊዮን ዶላር አካባቢ የእርዳታ ቅነሳ እንደሚደረግባቸውም ለመረዳት ተችሏል። ኢትዮጵያ 132 ሚሊዮን ዶላር ድጋፍ በማጣት ከአፍሪካ ግንባር ቀደም ሀገር ሆና ተቀምጣለች። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ህዝባዊ ተቃውሞ ጋር በተያያዘ የመንግስት ሰብአዊ መብት ኮሚሽን ያወጣውን ሪፖርት ውድቅ አደረጉት። በህወሓት አገዛዝ የተቋቋመው የሰብአዊ መብት ኮሚሽን በኢትዮጵያ ህዝባዊ ተቃውሞ ጋር በተያያዘ ያወጣውን የምርመራ ሪፖርት በቅርቡ አዲስ አበባን የጎበኙት የተባበሩት መንግስታት የሰብአዊ መብት ኮሚሽነር ውድቅ አደረጉት። ኮሚሽነሩ ዛይድ ራይድ አልሁሴን በአዲስ አበባ በሰጡት መግለጫ በአስቸኳይ ጊዜ አዋጁ ብቻ ከ26,000 በላይ ሰዎች መታሰራቸውን እንዲሁም የተፈጸመው ግድያ በሀገሪቱ የህግ የበላይነት እንደሌለ ያሳያል ብለዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግን ከእርሳቸው ጋር ከተወያዩ በኋላ በኢትዮጵያ ሰብአዊ መብት ኮሚሽን የቀረበውን የምርመራ ሪፖርት ኮሚሽነሩ ተቀብለውታል፣ እውቅናም ሰጥተውታል በማለት የሐሰት መግለጫ መስጠታቸው ይታወቃል። ኮሚሽነሩ ዛይድ ራይድ አልሁሴን የተባበሩት መንግስታት የሰብአዊ መብቶች መርማሪ አመጽ የተነሳባቸውን አካባቢዎች እንዲጎበኙ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ያቀረቡት ጥያቄ አሁንም ተቀባይነት አለማግኘቱ ተዘግቧል። በኢትዮጵያ የኑሮ ውድነት ማሻቀቡን የኢትዮጵያ ስታቲስቲክስ ኤጀንሲ አስታውቋል። በኢትዮጵያ ዋጋ ንረት ከወር ወር እየባሰበት መምጣቱን የኢትዮጵያ ስታቲስቲክስ ኤጀንሲ ወርሃዊ ጥናት አመልክቷል። ድርጅቱ ባወጣው ዝርዝር ጥናት መሰረት ባለፈው መጋቢት ወር ላይ የምግብ ሸቀጦች ከነበሩበት 9.6 በመቶ ወደ 12.2 በመቶ ጭማሪ አሳይተዋል። ምግብ ነክ ያልሆኑ ሸቀጦች በበኩላቸው በመጋቢት ወር ከነበሩበት 4.6 በመቶ ወደ 7.3 ከፍ ማለቱን ኤጀንሲው አስታውቋል። በኢትዮጵያ በተከሰተው ድርቅ ምክንያት 7.7 ሚሊዮን ዜጎች አፋጣኝ የምግብ እርዳታ ያስፈልጋቸዋል ሲል የኢትዮጵያ አደጋ መከላከልና ዝግጁነት ኮሚሽን ማስታወቁን ሮይተርስ ዘግቧል። በአፋር በተነሳ ግጭት ከ20 በላይ ሰዎች መገደላቸው ተዘግቧል። ከሚያዝያ 22 እስከ ሚያዝያ 23 2009 ዓ.ም ተመረተ የቀስም ቀበና ስኳር ፕሮጀክት የእርሻ መሬት ለማስፋፋት በጎሳዎች መካከል ሆን ተብሎ በተቀሰቀሰ ግጭት 23 ሰዎች መገደላቸውን የአካባቢው ምንጮች ገልጸዋል። የአብሌክ አዳሊና ሲዳሃቡራ ጎሳዎች በጋራ ተነስተው የመሬት ወረራው ለመቃወም እንዳይችሉ በመካከላቸው መካፋፋል ስራዎች ሲሰሩ መቆየታቸውን የሚናገሩት ነዋሪዎች ሁለቱ ጎሳዎች እርስ በርስ ሲጋጩ መከላከያዎች ምንም እርምጃ ሳይወስዱ በዝምታ መመልከታቸውን ተናግረዋል። በሁለቱ ወገኖች በርካታ ቁጥር ያላቸው ሰዎች የተገደሉ ሲሆን ግጭቱ እየሰፋ መሄዱን ተከትሎ በመጨረሻ ሰዓት የመከላከያ ሰራዊት አባላት ጣልቃ በመግባት በጎሳባቱ ላይ ተኩስ ከፍተዋል። ነዋሪዎቹ ከመከላከያ የተሰነዘረባቸውን ጥቃት ለመከላከል በወሰዱት ያጸፋ እርምጃ ሁለት የመከላከያ አባላት መገደላቸውም ታውቋል። በአማራ ክልል በተለይ በወልቃይት ጸገዴ ለውራት የዘለቀው ህዝባዊ ተቃውሞች ተከትሎ በቁጥጥር ስር የሚውሉና የደረሱበት የማይታወቁ ሰዎች መበራከታቸውን በሰሜን ምዕራባዊ ግዛት የባህልና ማንነት ጥያቄ አንስተው እንቀሳቀሱ የነበሩ ማህበረሰብ ለውጥ አቀንቃኞች ለአሜሪካ ድምጽ ሬዲዮ ገልጸዋል። ዘነበ ጫቅለ ዮሐንስ የተባለ የሁለት ልጆች አባትና የ32 ዓመት ወጣት ዳንሻ ከብት ገበያ ውስጥ ከብት በመነገድ ላይ ያለ መጋቢት 23 ቀን 2009 ዓ.ም በፖሊሶች ተይዞ ከተወሰደ በኋላ ከሳምንት በኋላ በእስር ቤት ማሞቱን ቤተሰቡና በቅርብ የሚያውቁት ለአሜሪካ ድምጽ ሬዲዮ ገልጸዋል። ሟች ለፋሲካ በዓል ለቤተሰቡ ደውሎ የቀረበበትን ክስ በፍርድ ቤት እንደሚሟገት ተናግሮ እንደነበር ወላጅናቱ ተናግረዋል። እንዴት ሞተ? ቤተሰቦቹ የተሰጣቸው ምክንያት ለማመን የሚያስቸግር እንደሆነ ገልጸው አስከሬኑ መመርመሩን ተናግሯቸው ውጤቱን ግን እንዳልሰሙ ተናግረዋል። በወልቃይት ጸገዴ የማንነት ጥያቄ ላይ የተሳተፉ ከመሪዎች ጨምሮ በእስር ላይ መሆናቸውና ደብዛቸው የሚጠፋና ድንገት የሚሞቱም አሉ ሲሉ የእንቅስቃሴ አደራጆቹ ጨምረው ገልጸዋል። በመጨረሻም ደራሲ ዲፕሎማት አርበኛ መምህርና የክብር ዶክተር ሀዲስ አለማየሁ ከነሐስ የተሰራ ሐውልት በደብረ ማርቆስ ቆሞላቸዋል። ጥቅምት 5 ቀን 1902 ዓ.ም ተወልደው ህዳር 26 1996 ዓ.ም ላረፉት ለሀዲስ አለማየሁ ደብረ ማርቆስ ከተማ ላይ የቆመውን የነሐስ የተቀረጸ ሐውልት መርቀው የገለጡት የባህልና ቱሪዝም ሚኒስትር ሂሩት ወልደማርያም መሆናቸው ተዘግቧል። ደብረ ማርቆስ ከተማ ቅዳሜ ገበያ ላይ ሰሞኑን በተከናወነው ፕሮግራም ደብረ ማርቆስ ዩኒቨርሲቲ ባሰራው እንዲሁም የክብር ዶክትሬቱ ለክብር ዶክተሩ ሀዲስ አለማየሁ ሐውልት ምረቃ ስነ ስርዓት ላይ ቁጥሩ እጅግ የበዛ የከተማይቱ ነዋሪዎችና ከሌሎችም አካባቢዎች የተሰበሰቡ ሰዎች ተገኝተዋል። የክብር ዶክተር ሀዲስ አለማየሁ በህይወት ሳሉ ያሳተሟቸው ግጥሞቻቸውን የያዘ በዶክተር ታያ ሰፋ የተዘጋጀና በደብረ ማርቆስ ዩኒቨርሲቲ ሀዲስ አለማየሁ ጥናት ተቋም አመታዊ ጉባኤ ታትሞ እንዲወጣ የተደረገ መጽሐፍም ይፋ መደረጉ ተዘግቧል። ለክብር ዶክተር ሀዲስ አለማየሁ የኢትዮጵያ ደራሲያን ማህበር ያዘጋጀው የፖስታ ቲምብር በኢትዮጵያ ፖስታ ድርጅት በ2002 ዓ.ም ታትሞ ተሰራጭቷል። ያበሻና የወደ ኋላ ጋብቻ ተረት ተረት የመሰረት ፍቅር እስከ መቃብር ወንጀለኛው ዳኛ የልምጃት ዝታ የአዲስ አለማየሁ የአእምሮ ውሎች መሆናቸውም ተዘግቧል። የሳምንቱ አበይት ዜናዎች በዚህ ተጠናቀዋል።
I'm not afraid to die.
ፕሮግራም ተጀምሯል። በዛሬ የውጫታ ፕሮግራማችን አንጋፋውን ፖለቲከኛና የሰነ ጽሁፍ ሰው እንዲሁም የህግ ምሁር የሆኑትን አቶ አሰፋ ጫቦን ዜና አረፍት አስመልክተን ለዛሬ አቶ አሰፋ ጫቦን በውጫታ ፕሮግራም እንዘክራለን። አብራችሁን ሁኑ።
Yes, sir. ዛሬ እንደተለመደው ያለችኝን ስራ አለመከወን ደፋቀና ስል ቆይቼ አረፈሰል ደጋግሜ የምፈትሸው ማህበራዊ ድረገጽ ስከፍት አሰፋ ጫቦ መሞቱን አረዳኝ። አይ ዘመን ተቀየረ። መርዶ ወፍሳይን ጫጫ ጤዛ ሳይረግፍ ሰማይ ወገግ ሳይል በለሊት ተዘጋጅቶ ተመካክሮ መሆኑ ቀረና በፌስቡክ እንደ ሰበር ዜና የሚነገር ሆነ። የጋሻ ሰፋ ጫቦ ድንገተኛ ሞት ስንሰማ ለጥቂት ደቂቃዎች ወገቤ ድንገት ድቀቃል። አንጎሌ ተናወጠ። አባቴ ሰብስ ወደ ቤት ይዟቸው ከሚመጣቸው መጽሔቶች ውስጥ የጋሻ ሰፋ ጫቦና የጋሽ ሙልጌታ አሎሌ የስነሻው ተገኝና የመሳሰሉ ጽሑፎች ያሉበት ጦቢያ መጽሔት እስካሁን ትዝ ይለኛል። ያኔ ውስብስብ የኢትዮጵያን ፖለቲካ ሂደት በደንብ ባይገባኝም የና ሰፋ ጫቦና የነ ሙልጌታ ሌላ ሎሌ ጽሑፎች የዛሬውን እኔን በመቅረጽ ከፍተኛ ድርሻ አላቸው ይላሉ ጻፊው ቬሮኒካ መላኩ። ዛሬ ይኸው ፌስቡክ አሰፋ ጫቦ ሞቴለኛል የጨንቻው ዋርካ ወደቀ ዘፋኛ ህይወት እንደ ሸክላ ያለችው ይሄንኑ ሰው የማይቀርለት የሞት እዳ በራሱ ላይ ተሸክሞ የሚዞር ፍጡር መሆናችንን ባውቅም ይህንን አቀያወቅኩኝ ግን ደግሞ ተፈጥሮ ነውና መቀበል አቃተኝ ግራ ገባኝ። ሞት አውቀ ነበር በአባቶቼ ደጅ አንተ ሁሉ ግዜ እንግዳ ነህ እንጂ ድምጹን ከፍ አድርጎ ከላይ እስኪጣራ መኖር እንጓጓለን ሁነን ባለተራ። የጋሞ ጨንቻ ይሄን ያሰፋ ጫቦን ከጣጣ መርዶ ስትሰማ እንዴት ሆነ አይሆን በያሰብኩኝ። እርግጥ በዛሬት ኢትዮጵያ ሞት ምርት እንደሆነና ለቅሶም ወደ ስራነት እንደተለወጠ ተገነዘብኩና ጨንቻ ምን እንደሚሰማት ማሰቡን ትቼ የራሴን ያህዘን ስሜት ማዳመጥ ጀመርኩ። በጋሻ ሰፋ ጫቦ የህልፈት ህይወት ዜና ድንዛዜ ውስጥኝ ጋሻ ሰፋን ከአመት በፊት ህይወቱ ያለፈውን ወዳጁን አንጋፋውን ጋዜጠኛ ሙልጌታ አሎሌን ለማስታወስ ጽፎት የነበረው ትዝ አለኝ። ወንድሜ ጓደኛዬ ሙልጌታ አሎሌ ተለየን። የቀብሩ ስነ ስርዓትም ተፈጽሟል። የግዴን በሰው ሀገር ሟቾች ሙሾ አውርጄ አውራጅ ሆንኩኝ። ሌላ ወንድሜ ሻለቃ ፍሳ ገዳ ከጥቂት ወራት በፊት አርፎ ሙሾ አውርጄ ነበር። ይሄኛው የሙሉ ሙሾ መሆኑ ነው። የሙልጌታ ነገር እንዲያ የኢትዮጵያ ፍቅር በግጥም ጭምር ሲዘምርላት ኖሮ እንደወጣ ቀረ የሆነውን ሳሊውን ገብረ ክርስቶስ ደስታና ሌሎችን አስተዋወሰኝ። የጋሻ ሰፋን ይህን ጽሑፍ ሳስታውስ ለራሱ ትንቢት የተናገረ መሰለኝ። አሰፋ ጫቦም እንደ አንጋፋው ጋዜጠኛ ሙልጌታ አሎሌ ለኢትዮጵያ ፍቅር በግጥም በጽሑፍም ሲዘምርላት ኖሮ በሰው ሀገር አለፈ። ከአባቱ ከጫቦ ሳዴ ሃማ ያሬና ከእናቱ ከማቱኬ አጀን ከተራራ አናት ላይ ከሚገኘው ሜዳማ ቦታ ላይ ጨንቻ ከተማ የተወለደው አሰፋ ጫቦ የኢትዮጵያን ፖለቲካ ቀርጽ ለማስያዝ ከመከሩ ሊቃኖች ዋናው ነበር። ገና በጠዋቱ አወዛጋቢ የነበረውና ብሮሃይምሮ የነበረው አሰፋ ጫቦ ከጨንቻ ወደ አዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ገብቶ ትምህርት ቤቱን ስመጥሩ ካደረጉት የዛን ዘመን ተማሪዎች አሰፋ አንዱ ነበር። አሰፋ ጫቦ የአዲስ አበባ ዩኒቨርሲቲ ተማሪ በነበረበት ወቅት አሜሪካ ውስጥ ለሚደረግ ዓለም አቀፍ የምስለ ችሎት ሙት ኩርት ውድድር አብሮት ይማር ከነበረው የቀድሞ የውጭ ጉዳይ ሚኒስቴር ወቾልዴ ጋር ተመርጠው ወደ አሜሪካ ሄደው ውድድሩን አሸንፈው መምጣታቸው ይታወቃል። አሰፋ ጫቦ ዋናው የፖለቲካ ህይወት ያሳለፈው በደርግ ዘመን ነበር። ደርግ ስልጣን እንደያዘ ከተቋቋሙት የፖለቲካ ፓርቲዎች ውስጥ የጫት የሚባለውን ፓርቲ ከባሮቱም ሳ ጋር በመሆን በመመስረትና በመምራት ከደርግ ጋር አብሮ ለመስራት ሞክሯል። የቀድሞውን 40 ምንጭ ክፍለ ሀገር በአስተዳዳሪነት መርቷል። በኋላ ላይ ከደርግም ጋር ባለመስማማት ወደ እስር ቤት ታጎረ። ከ17 ዓመታት የደርግ አገዛዝ ዘመን ውስጥ አሰፋ ጫቦ 10 አመት ከአስር ወር ከአስር ቀን በማዕከላዊ እስር ቤት ረጅም የሰቆቃ ዘመን ካሳለፈና በእስር ከተፈታ በኋላ ህዋት ወደ አዲስ አበባ እንደገባ የሞዝቦች ድርጅት መስርቶ ለአጭር ጊዜም ቢሆን በኢትዮጵያ ፓርላማ ውስጥ እንደፈርጥ አንጸባርቀው ካለፉት ሰዎች ዋናው አሰፋ ጫቦ ነበር። ያሰፋ ጫቦን የኢትዮጵያን ፍቅር ያልወደደውና የጎረበተው መለዘናይ በራሱ እጅ ጽሑፍና ፎርጅ ዶክመንት አሰፋን በቀይ ሽብር ወንጀል እንደሚፈለገ ከጻፈበት በኋላና 40 ምንጭ አካባቢ ከተተኮሰበት ጥይት በእግዚአብሔር ፈቃድ ያመለጠው አሰፋ ጫቦ የሚወዳትን ሀገር ጥሎ አይኑ ያነባ ልቡ ተሰብሮ ወደ አሜሪካ ገባ። አሰፋ ጫቦ ይህንን ሁኔታ ሲገልጽ ወደ ሀገሬ እንዳልገባ የምመለሻውን ድልድይ ሰበሩብኝ ያለ በቁጭ ሲናገር መስማት የተለመደ ነበር። በኢትዮጵያ ፖለቲካና ስነ ጽሑፍ ውስጥ አሰፋ ጫቦ ራስ ነው ቻለ ሀተታ ነው። አሰፋ በህይወቱ ሳለ የሚጽፋቸው ጽሑፎች በየጋዜጣውና በየመጽሔቱ ታትመው በስፋት ይወጡ ሲሆን በኢትዮጵያ ፖለቲካ ከፍተኛ አስተዋጽኦ አድርጓል። አሰፋ ጫቦ ፖለቲካ ጉዳዮች ላይ በሚጽፋቸው ጽሑፎች ከጥቂቶቹ ተቃውሞ ቢያተርፍም በብዙዎች አድናቂዎቹ ተፈቃሪ ነበሩ። አሰፋ ጫቦ አዲስ ያጻጻፍ ዘዴ በመከተል በኢትዮጵያ ስነ ጽሑፍ ባህል ውስጥ አዲስ ንቅናቄ ፈጠሩ። የአማርኛ ቋንቋን ጣምና ለዛ በግልጽና ቀላል በሆነ ነገር ግን ቅንያዩ በተበተነ ጽፈ የገለጸ ኃይል እስከ ባህላዊ ትውፊቶች ድረስ በመዝለቅ የኢትዮጵያውያንን ነፍስ የገለጹ ነበሩ። ያሰፋ ጫቦ ጽሑፎች የኢትዮጵያን መልካም ምድራዊ ገጽታ ከመቅረጻቸውም በላይ ለሀገሩ ባህለኝነቱን ወገን ወዳድነቱን በአጠቃላይ ኢትዮጵያዊ ስምናውን አሟልተው የገለጹለት ናቸው። አቶ አሰፋ ጫቦ ሞት ተራ የአካል ሞት ነው። ይሁን እንጂ ሞቱን ትራጀዲያ የሚያደርገው እንደሚወዳትና ብዙ ለጣፈላት ሀገሩ አፈር ካለበቃ ነው። በተለያዩ ጽሑፎች ውስጥ ተመልሶ እስኪረክጣት የሚናፍቃት እኔም ከናንተ ይበልጥ የምኮራበት ሀገር አለኝ የሚላት ሰው ከሀገር ውጪ ሰው አይደለም ብሎ ሲተማመንባት የነበረች ሀገሩ የህይወቱን የመጨረሻ ህይወት ሳታስተናግድለት መቅረቷ ነው። እንኳን ሞት አስክሬኑን ግድ ካልሆነበት ቅስፈታዊ ትንፋሹን እንኳን በባዕድ ሀገር መተንፈስ የማይፈልገው አሰፋ ጫቦ በቴክሳስ ስቴት ዳላስ ማረፉ የሰው ልጅ ህይወት ወሳኝ ወቅት ጣጣ የሚያስታውሱ አሳዛኝ ሁኔታ ነው። ጋሻ አሰፋ ጫቦ በተለያየ ጊዜ ዶርዜ ይናፍቀኛል፣ የጨንቻ አፈር ሸተኛል፣ ገዳም ሰፈር ያራራ ጎርጊስ 4 ኪሎ ኢትዮጵያ ባይኔ ውል ይሉብኛል፣ ትዝታ ነው የሚርበኝ፣ ግራጫ ቤት መስራት ያምረኛል፣ ጨንቻን ወደታች ዞዛን ማዶ ለማዶ ማየት ያምረኛል፣ በሐሳቤ ሰርቼ ጨርሻለሁ፣ አንዳንዴም እኖርበታለሁ፣ ጨንቻ ሰው አይሞትም፣ እንዲሁ በዝግታ ወደ ምሽት ይሄዳል። እንዳለው ጋሻ ሰፋ ጫቦ ለሀገሩ አፈር የሚበቃ ከሆነ እሱ እንደተናገረው በዝግታ ወደ ምሽት ይወስደዋል። ቬሮኒካ መላኩ የጻፈውን ነበር። ይህ የተጻፈው አቶ አሰፋ ጫቦ እንደሞቱ ነው። አቶ አሰፋ ጫቦ ከሞቱ በኋላ የሆነውን ደግሞ አብረን እንከታተል። የአቶ አሰፋ ጫቦ አስክሬን አዲስ አበባ ገብቷል። የቀብር ስነ ስርዓቱም ሚያዝያ 27 ቀን በ4 ኪሎ በሚገኘው በመንበረ ጸባሃት ቅድስት ስላሴ ካቴድራል ከቀኑ በ6 ሰዓት ወዳጆቹ ልጆቹ እጅግ ብዙ ህዝብ ተገኘበት። በጋሞ ባህል የክብር ሽኝት ተደርጎለታል። አቶ አሰፋ የአራት ልጆች አባት የነበሩ ሲሆን 9 የልጅ ልጆችን ማይተዋል። ሎሬት ጸጋዬ ገብረመድህን ለካሳ ተሰማ የገጠመው ግጥም ለአሰፋ ጫቦም ይገባዋልና እነሆ። የቃለ ልሳን ቀመሙ የባለቅኔ ቀለሙ ነጠበ እንጂ ፈሰሳን በል ቢዘነብል እንኳ ደሙ ሰከነ እንጂ ከሰላን በል ቢከሰክስ እንኳ ናጽ የቃለ ሳት ነበልባሉ አልባከነምና ውሉ የዘር ንድፍ የፊደሉ ቢሞት እንኳን ሞት አትበሉ እስካልተዳፈነ ፍሙ እስካልተሰበረ ቅስሙ እስካልተቀበረ ስሙ የደራሲ አጽመወዙ የበርቀስት መቅረዙ ተዋሳቱ እስካልቀዘዙ አልፏልና በስጋሞት በቃሉ ሚጠት ስልባቦት በፊደሉ አድማስ ፍኖት በህብረ ቀለሙ ማህቶት በስነ ጽሑፍ ምታት በግሱ ንጥረ ልሳናት በነባቢቱ ነፍስሳት ይነዝራልና ደምስሩ አይሞትምና ጸዳሉ ቢሞት እንኳን ሞት አትበሉ ቢሞት እንኳን ሞት አትበሉ ቢሞት እንኳን ሞት አትበሉ
ተናስተልኝ ሃሎ
ሃሎ ተናስተልኝ
አድማጮቻችን ከኛ ጋራ ጴጥሮስ አሸናፊ ይገኛል። ከጴጥሮስ አሸናፊ ጋራ አጠር ያለች ውይይት ስለ ቴዲ አፍሮ የሙዚቃ ሲዲ መሳካት አጥር ውይይት እናረጋለን። ጴጥሮስ የቴዲን ሙዚቃ በተመለከተ እንግዲህ ብዙ ተብሏል ብዙ ተተችቷል እንደሱ አይነት አክቲቭ ለኢትዮጵያኖች አንድነት ለህዝቡ ፍቅር ሰላም የሚመኝ አርቲስት የለም ተብሏል። እኛም ይሄንን አስተሳሰብ እንጋራለን። ግን እንዴት ነው ያሁኑ ሴዴ አንዳንድ ቦታ ይገኝም ይባላል አንዳንድ ቦታ ተከልክሏል ይባላል አንዳንድ ቦታ ደግሞ ሰው እየተሻማ ነው የሚገዛ ይባላል እስቲ ስለዚህ ሰክሰስ ነገርን።
አመሰግናለሁ አመድ። ወደ ስርጭቱ ጉዳይ ነው መጀመሪያ የጀመርከው። ስርጭቱን በተመለከተ ሁለት አይነት ያስረጫጀት መንገድ ነው እየተከተን ያለ ነው። አንደኛው ኢትዮጵያ ውስጥ ማከፋፈልና ከኢትዮጵያ ውጭ ማከፋፈል የሚለው ኢትዮጵያ ውስጥ ማከፋፈሉን በተመለከተ ከቴዲ ጋር በቀጥታ ግንኙነት ያደረጉ ኢትዮጵያ ውስጥ የሚገኙ ጆይስ ኢቨንት ኤንድ ፕሮሞሽን የተባለ ድርጅት በመላው ኢትዮጵያ ለማከፋፈል ሙሉ ኃላፊነቱን ስለወሰደ ኢትዮጵያ ውስጥ ያለው ማከፋፈል በእነሱ በኩል ነው የሚደረገው። ከኢትዮጵያ ውጭ በተቀረው አድም የሚደረገው ስርጭት ደግሞ እንደዚሁ በውጭ አለ። ያን እንዲሰራ የሚችል አካል ተቋቁሞ ላለፉት አንድ ወራት ያህል በቴዲ አፍሮ ኦፊሻላዊ ድረገጽ አማካኝነት ፍላጎት ያላቸው ለማከፋፈል ፎርም እንዲሞሉ በተቀመጠው መሰረት ያንን ፎርም ወደ ሞሉ አካላት ወይ ግለሰቦች ወይም ድርጅቶች በጠየቁት መሰረት የሚያስፈልገው ሲዲ ተልቆላቸው ማከፋፈል ጀምሯል። አንዳንድ ሀገሮች ግን ፎርሙን ሲሞሉ መፈጸም የነበረባቸው ሌሎች ነገሮች ለምሳሌ ሙሉ አድራሻ መስጠት፣ ክፍያ መፈጸም በእንደዚህ አይነት ጉዳዮች መጉላላት ምክንያት አንዳንድ አካባቢዎች በአውሮፓና እንደዚህ ተስፋና አሜሪካ ከተሞች ላይ ያደረሰ ነበር። እንግዲህ ከሞላ ጎደል በተለይ ደግሞ ትናንትና ከትናንትና ጋር አንዳንድ አገሮች ላይ ድጋሚ እየሰራን ነው። ምናባት እናንተ አካባቢም ስዊድን ላይ ነገሮች አላለቁም ነበር። ምናባት ከሚቀጥለው ማክሰኞ ነው ጀምሮ የምናከፋፍልበት መንገድ እየዘረጋን ነው። በአጎራባች ሀገር ግን በኖርዌይ፣ በፊንላንድ፣ በጀርመን፣ በቤልጅየም፣ በሆላንድ፣ በእንግሊዝ፣ በስዊዘርላንድ፣ በፈረንሳይ ጥሩ እየሄደ ነው ያለው። ጥሩ ደርሷል ማለት ነው። ኢትዮጵያ ውስጥ ሁሉም ክልሎች መድረስ ደርሷል ማለት ይቻላል። ግን በጣም ከፍተኛ የህዝብ ፍላጎት የነበረው አዲስ አበባ አካባቢ ስለነበረ ወደ ክልሎች ብዙ እንዳይወጣ የአዲስ አበባ ነጋዴዎች፣ በተለይ ደግሞ በተለያዩ የንግድ ጥቃቅን የንግድ ስራዎች የተሰማሩ አካላት በርካታ ሲዲዎችን በመውሰዳቸው አንዳንድ ክልሎች ላይ እጥረት እንዳጋጠመ አንዳንድ ነገሮች የተሰማ ነው። ስለዚህ ምናልባት በቅርቡ ሁለተኛ ዙር የሲዲ የማከም ስራ ለመጀመር የምንገደድበት አንዳንድ ነገሮችን እያየን ያለ ነው። እሱ ላይ ነው ያለው ሁኔታ። ግን በአጠቃላይ በመጀመሪያ ዙር ባቀርነው በታሰበው መሰረት በርካታ ሲዲ ተሽጧል። ያው በየቀኑ ሪኮርዶችን እያሻሻለ ነው የሚለው። ድሮም በሱ የተያዘው በጥቁር ሴት የተያዘው ሪኮርድ ለማሻሻል ነበረ። በኢትዮጵያ አልበም ተሳክቷል። እየቀጠለ ነው ያለው። እንግዲህ ማክሰኞ ባለፈው በሚሰራጭበት ጊዜ ከአንድ ቀን በፊት 500,000 ሲዲ ለማተም ተችሏል በአንድ ጊዜ። ይሄ በኢትዮጵያ ታሪክ ሪከርድ ነው። በማግስቱም የተወሰኑ ሲዲዎች ታትመው ቁጥሩ ወደ 300 ወደ 600,000 ከፍ ለማድረግ ተሞክሯል። ይሄ ውጭ ሀገር የሚከፋፈልና የሚሸጠውን አይመለከትም። ውጭ ሀገር ራሱን የቻለ አከፋፈል ነው ያለው። ስለዚህ በአሜሪካ፣ በአውስትራሊያ፣ በካናዳ፣ በመካከለኛው ምስራቅ ጥሩ እየተሰራ ነው ያለው ማለት ነው። አጠቃላይ በመላው ኢትዮጵያ በውጭም በሚገኙ ኢትዮጵያውያን ዘንድ ይሄ ኢትዮጵያ አልበም ባገኘው ተቀባይነት እንግዲህ አርቲስቱን ብቻ ሳይሆን በሱ ዙሪያ ያሉትን ሁሉ በጣም ያስደሰተ ነገር ነው።
ጴጥሮስ አስቀድም ስትናገር ካልተሳሳትኩ በኖርዌይ፣ በእንግሊዝ ወዘተ ስትል ነበር እንዴ? ኖርዌይ እኮ ለስዊድን ታናሽ ምን ሊሌ ብሩር ነው የሚሉት፣ ታናሽ ወንድም ሊትል ብራዘር እንደሚሉት ነው፣ ትንሽ ወንድም እንደማለት፣ ትንሽ እህት። እንዴት ኖርዌይ ሲሄድ እንዴት ብትንቁን ነው ስዊድኖችን ወደዚህ መጀመሪያ ያልመጣው? ኖርዌዮችን እንወዳለን እናከብራለን፣ ግን ቢሆንም አለ አይደለም።
እኛ እንግዲህ የሀገሮችን የማበላለጥ ነው ሳይሆን ለዚህ ነው አደባባይ ያወጣ ነው። መጀመሪያም ለዚህ ነው ዌብሳይት ላይ ተከፍቶ ማንም ሰው ከሚገኝ እንኳን ከትላልቅ ሀገሮች ሳይሆን በከተሞችም ደረጃ ማከፋፈል የሚፈልግ ሰው ፎርም እንዲሞላ ያስቀመጥ ነው። ለዛ ነበረ መጀመሪያ ላይ በጣም ብዙ ሰው ነው ፎርም የሞላው። ለምሳሌ ከስዊድን ከሀያ ሰው በላይ ፎርም የሞላ አለ። ግን የሚያስፈልገውን ክፍያ ፈጽመው የሚያስፈልገውን ነገር ከኛ ጋር ለመጨረስ ግን የቻሉ አይደሉም ብዙዎቹ ማለት ነው።
ፍላጎት ብቻ ነው ነው የምትለው? ፍላጎት ብቻ ነበር የነበራቸው ማለት ነው?
አዎ። በብዛት ስናነጋግራቸው የሚሉት ምንድን ነው? አይ እኔ እኮ ለራሴ ነው የተመዘገብኩት ይላሉ። እኮ 15 ሲዲ ለመውሰድ ለቤተሰብ ነው እንጂ ስዊድንን እና በስዊድን ውስጥ ያሉ ከተሞች ሙሉ በሙሉ ለማዳረስ አይደለም የሚል ነገር እየመጣብን ያለው። ስለዚህ ከአጎራባች ሀገሮች ከኖርዌይ፣ ፊንላንድ አካባቢ ያሉ ሰዎችም ለማድረስም እየሞከሩ ነበረ ወደ ስዊድን የሚገባበትን። ምናልባት አሁን ከተሳካ ስቶክሆልም ላይ ለማድረስ እየሞከርን ነው ባለው ጥያቄ መሰረት ማለት ነው። ያንን በተመለከተ እንግዲህ ምናልባት ነገና ከነገ ወዲያ በኦፊሻል ዌብሳይታችን እናሳውቃለን ማለት ነው። በፌስቡክ እና በተለያዩ መረቦች እናሳውቃለን። ያው ስዊድን ይደርሳል ነው የሚለው። እስከዛም ደግሞ ስዊድን ያልደረሳቸው ስዊድን ላይደርስበት ይችላል ባለው አካባቢ የሚሆን ደግሞ ኦንላይን ላይ ሲዲ ቤቢ የሚባል የፕላትፎርም ተጠቃሚ ሆነን ሙሉ ዘፈኖቹ እዛ ላይ እንዲጫኑ ተደርጎ ማንም ሰው መግዛት እንዲችል በተደረገው መሰረት በነገራችን ላይ በኢትዮጵያ ታሪክ የመጀመሪያው ነው የሲዲ ቤቢ መጠቀም ስንጀምር። በጣም በአስገራሚ ሁኔታ በሲዲ ቤቢ ኢንተርናሽናል ነው፣ ማንም ታዋቂ ዘፋኞች ሁሉ ዘፈኖቻቸውን የሚሸጡበት።
ሀሎ፣ ተቋረጠ። ጴጥሮስ ጋር ያለን ግንኙነት ተቋርጧል። እንግዲህ በመሃል ጴጥሮስ እንደገና ከደወለልን ለማስገባት እንሞክራለን። ፕሮግራማችን ይቀጥላል። ¶¶ Hello. Hello.
Hello.
Hello. Hello. Petros?
Abet, hello.
Okay, Sanchez now, Lanagaru Sakam Yeder Research Ben now. Bamachara Shangdi, Sweden Midar Sal no Metalan Adam?
Ah, Sweden Bichas I Hon, Aldarasabacho, Berliloch, Alamarching approach, Bazisament, Bamulu, Nadar Salan, Emil Nalan, either Sal, the Sweden Pekitan either Sal.
Ganand Mr. Lingari, Etipadam's radio aginto, Yasamono music on. Alfo Alfo.
I've been good, but. Online media lah yang kami tahu sebenarnya berkebun masyarakat yang kita tipe radio Sweden ya lo bagi betida program betulkah kami ini makan awal cuma laraga curling kita tidak pro ia faham betul amest sedih ramu lagi tipe radio ada salah lagi
betam jik betam nama segenalan kurati semanal benar acilai berkurat ke foto itu nasah beten sedia itu nol nyam kantan nabar genahun nyam leader seno selesai engkau lulu cuci letter nanti cium nomor Petros nama segenalan wada fitum kantagara ia tegananyan selalu ia sidiu mone lelo cia artis tun seraut nda menuai balamulu tasfanan salamun iling tanah seling
ama segenal loh amat gair seling
የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ እስከ ዘወትር እሁድ ከቀኑ 8 ሰዓት እስከ ቀኑ 10 ሰዓት ተኩል የሚያስተላልፈውን ፕሮግራም እንደቀጠለ ነው። እንግዲህ አሁን ወደ መጨረሻው ፕሮግራማችን ደርሰናል። በዛሬ መጨረሻ ፕሮግራማችን ከአንድ የኢትዮጵያዊ የሰብአዊ መብት ተከራካሪ ወንድማችን ጋር ውይይት እናደርጋለን። ወንድማችን ወንድማገኝ ጋሹ ይባላል። የኢትዮጵያ ሰብአዊ መብቶች ጉባኤ ባልደረባ ነበር። በአሁኑ ጊዜ በተለያዩ ፕሮግራሞች በኢሳትም እንዲሁም በሌሎች ሁኔታዎች ስለ ኢትዮጵያ የሰብአዊ መብት ጉዳይ ማብራሪያ መግለጫ ሁኔታዎቹን እየተከታተለ ለዓለምም ሆነ ለኢትዮጵያኖች የሚያሳውቅ ታላቅ ወንድማችን ነው። እንግዲህ ወንድማችንን ከኛ ጋር በመምጣቱ እያመሰገንን ጤና ይስጥልኝ አቶ ወንድማገኝ።
ጤና ይስጥልኝ መሐመድ፣ አመሰግናለሁ።
እንግዲህ ውይይታችን ለመጀመር ያህል እስቲ ስለ ኢትዮጵያ አንድ ግማሽ ሰዓት ያለችን ሰዓታችን ተጠቅመን በዚህ አጭር ጊዜ ውስጥ አጫጭር ጠይቃለሁ፣ አንተ ሰፋር ጋር አብራራው ጊዜ እንዳልገልብህ። ስለ ኢትዮጵያ የሰብአዊ መብቶች ሁኔታ አጠር አድርገህ ስላለው ሁኔታ በአጠቃላይ
እንግዲህ ስለ ኢትዮጵያ የሰብአዊ መብት ሁኔታ ስንናገር ትንሽ ከበድ ይላል። በሚደርሱን ማስረጃዎች መሰረት አድርገን የህዝቡንም ስሜት እና የጥቅት ኃይሎችን የሚወስዱት እርምጃ እንግዲህ ከገቡ ጀምሮ አሁን እስካለው የአስቸኳይ ጊዜ አዋጅ እስከወጣበት ድረስ ህዝብ በተለይ መሰረታዊ መብት ጥያቄ ተነስተው ለዛ የሚሰጠው ምላሽ የመንግስት ኃይሎች የኃይል እርምጃ በመሆኑ ብዙ ንጹሃን ዜጎች እየተገደሉበት ነው። በማስረጃ ማስቀመጥ ይቻላል፣ ስም ዝርዝርም ጭምር። ምናልባት በእኛ በኩል ተጣርቶ አደባባይ የወጡ መንግስትን የሚያውቃቸው ከ10,000 በላይ ግድያዎች አሉ። አፍኖ መሰወር የሚባል ነገር አለ። የዲስአፒራንስ በጣም ብዙ ህዝብ አያውቀውም። 1985 አፍነው የደረሱበት የማይታወቁ ቤተሰብ ቁርጡን ሳያውቅ 26 ዓመት የሚማቅቀው ቤተሰብ መዓት ነው። በእኛ መግለጫ ውስጥ እንኳን 450 በላይ የታወቁ ፖለቲከኞች፣ ጋዜጠኞችን ያካተተበት ማግኘት ይቻላል። ስርዓትም የንብረት መውደምም ከአካባቢ መፈናቀል በተለይ በጉራ ፈርዳ ሌሎችንም ብናይ እነዚህ ነገሮች ሁሉ የተባበሰበት ነው። ጋምቤላ ላይ የሙርሌ ጎሳ አባላት እየገቡ ኢትዮጵያን ዜጎችን የሚወስዱበት የሚገሉበት፣ በሶማሊያ ክልል ላይ ያለውን ድርቅም ስታይ ያው እንግዲህ በተለይ ጸጥታ ኃይሉ የሶማሌ ልዩ ኃይል ፖሊስ ከህዋት ጋር በመመሳጠር በአካባቢ ላይ በሰፊው መጠነ ሰፊ የሆነ የመብት ጥሰት የሚፈጸምበት አካባቢ ነው። ኦሮሚያ ክልል ላይም እንግዲህ ላለፉት 2 ዓመታት ህዝብ የመብት ጥያቄ አንስቶ ብዙ ሰዎች የተገደሉበት ነው። የሰሜን ጎንደር ወልቃይትንም ብታነሳ እንደዛ በጣም የተባባሰ ነው። የአማራ የማንነት ጥያቄ ጋር ተያይዞ ብዙ ሰዎች የተገደሉበት፣ የታሰሩበት፣ የታፈኑበት፣ የተፈናቀሉበት ከዛም ጋር ተያይዞ በህወሓት የሚመራው የኢህአዴግ መንግስት የአስቸኳይ ጊዜ አዋጅ አውጥቶ ማንም የጸጥታ ኃይል የሚጠረጥረውን ሰው የሚይዝበት፣ የሚገልበት፣ የሚያስርበት፣ የሚቀጠቅጥበት ነው ያለው የሰብአዊ መብት ሁኔታ። እንግዲህ ከድጡ ወደ ማጡ ነው። ድሮ በአንጻራዊነት የምናያቸው የመናገር፣ የመሰብሰብ፣ የመደራጀት መብቶች ሁሉ ተነስተው ዜጎች እንግዲህ እንደ ሰሜን ኮሪያ ታፍነው ያሉበት ሁኔታ ነው ያለው። እንግዲህ ዞን 9 እንደሚሉት ያው አብዛኛው ሰው ዞን 9 ነው፣ እስር ቤት ነው። ሌላው እስር ቤት ይሄ ዞን 10 ነው። ይሄንንም ህዝቡ ምናልባት አካላዊ የመንቀሳቀስ ነጻነቱ ሊከበርለት ይችላል፣ ግን ዞን 9 ውስጥ ያሉት እስረኞች ሀሳባቸውን በመግለጻቸው ለህዝብ ጥቅም ለህዝብ መብት በመቆማቸው ከተገደሉት በተጨማሪ ታስረው የሚማቀቁ ጋዜጠኞችም ተከራካሪዎች፣ የፖለቲካ ሰዎች ባሉበት ነው። ከዛ ውጭ ያለውም ሰው እንግዲህ ምናልባት ንጹህ አየር ሊያገኝ ይችላል። የፀሐይ ብርሃን እንግዲህ ተፈጥሮ የሆኑ ነገሮችን ሊያይ ይችላል። ግን ያው እስረኛ ነው፣ መናገር አይችልም፣ መንቀሳቀስ አይችልም። እንግዲህ እንደምናየው የጸጥታ ኃይሉ ከመሬት ተነስቶ እያስፈራራ የሚፈልገውን የሚያስርበት የሚወነጅልበት ነው። በተለይ ደግሞ ለአንድ ማህበረሰብ ልሳኔ የሆኑት እንደ መገናኛ ብዙሀን የመሳሰሉት ለምሳሌ ኢትዮጵያ ነጻ ፕሬስ አባላት ብዙ መስዋዕትነት የከፈሉበት ነው። አሁን በጭላንጭልም እነዚያን ፈልጉ ማግኘት የማይቻልበት ሁኔታ ነው ያለው። ስለዚህ ህዝቡ እንግዲህ በጸጥታ ኃይሉ አማካኝነት የመደራጀትም የመናገርም መብቱም ተገፎ፣ ግን ለመብት የሚደረገው ትግል በዛው ልክ ደግሞ ጥቂት ቁርጠኛ ኢትዮጵያውያኖች
በበረሃም በአገር ቤትም የሚከፍሉት መስዋዕትነት እንደዚሁ ቀላል አይደለም። ያው እንግዲህ ዋጋ እየከፈሉ የሚፈልገው ስፋት እስኪመጣ የሚሄድበት ነው። የመፍጥሰቱ ግን እንደው በጣም መጠነ ሰፊ ነው። ብሷል ሲገቡ ከነበረው የባሰበት ሁኔታ ነው ያለው።
የተባበሩት መንግስታት በተደጋጋሚ ጥያቄ ያቀርብ ነበር ኢትዮጵያ ውስጥ በተለይ በአማራውና በኦሮሞ አካባቢ የተፈጸሙት ወንጀሎች በገለልተኛ ቡድን ይጣራ የሚል። ግን መንግስት ይሄንን ሲቃወም ቆይቶ በቅርብ ጊዜ ግን አቶ ኃይለ ማርያም ደሳለኝ የሰማይ መብት ተከራካሪ የሆነው ኢትዮጵያ ያለማድገድ ድርጅት ተወካይ ጋብዘው ነበር ኢትዮጵያ። ስለዚህ የምታውቀው ነገር አለ?
እንግዲህ እንደሚታወቀው በኦሮሚያና በአማራ ክልል ተነስቶ የነበረው ህዝባዊ አመጽ ብዙ ዋጋ አስከፍሏል። መንግስትም ያንን መቆጣጠር በማይችልበት ደረጃ አብዛኛውን የህወሓት ጀነራሎች ከሲቪል አስተዳደር ምናልባት በስም ሲቪል የሚባለው በተወካዮች ምክር ቤት እንደ መንግስት የሚቆጠረው የኢህአዴግ ፓርላማ በማያውቅበት ወይም ቢያውቅም ግድ በሌላቸው ሰዎች በኮማንድ ፖስት በሚባለው ወታደራዊ እዝ ስር ነው አገሪቷ ያለችው። ስለዚህ የአውሮፓም የአሜሪካም አምነስቲ ኢንተርናሽናል ሁማን ራይትስ ዎችም የአውሮፓ ህብረትም ከፍተኛ ጫና አድርገዋል። እንግዲህ የተገደሉት ቁጥር ከአንድ ሺህ ይበልጣል በሁለቱም ክልሎች በአማራም በኦሮሚያም። ያንን እንግዲህ የሚያጣራ ነጻና ገለልተኛ ቡድን እንዲቋቋም የተባበሩት መንግስታትን ጥያቄ ያቀርበው ነበር። የአውሮፓ ፓርላማም እንዲሁ በተመሳሳይ ግፊት አድርጓል። እንግዲህ ይህን ግፊት ደግሞ ለመቋቋም በተለይ ለዚህ የመንግስት የጀርባ አጥንት የሆኑት ረጂ አገራት በተለይ ከአውሮፓ እንደነ እንግሊዝ ከአሜሪካ ደግሞ አሜሪካ ራሷ አገሯ ሁለቱ ናቸው በዋናነት በውጭ ምንዛሪ በተለያየ መንገድ በሚረዱት አገልግሎት ነው ወታደሩ ከተብሎ ያለው እና እነዚህ ኃይሎች ግፊት በመፍጠራቸው ያንን ግፊት ለመቋቋም የሚፈልጉትን የውጭ ምንዛሪ ለማግኘት አጣሪ ኮሚሽን በሚል እንግዲህ በዶክተር አዲሱ ገብረ እግዚአብሔር የሚመራው የእንባ ጠባቂ ኮሚሽን የሚባለው ይሄ ዶክተር አዲሱ ገብረ እግዚአብሔር እንግዲህ ቀደም ሲል በተወካዮች ምክር በምርጫ ቦርድ ላይ በ2005 ከዛም በፊት በተደረጉ ምርጫዎች ለ99% ያሸነፈበትን ከፕሮፌሰር ንጋሳ ጋር ሆኖ ያጸደቀ ሰው ነው። ለህዋት የጀርባ አጥንት ነው። ይህን ሰውዬ ነው እንግዲህ ከዛም ትተው የሰብአዊ መብት እንባ ጠባቂ ኮሚሽን ብለው ተጣርቶ ብሎ እንግዲህ ያንን የተጣራውን ነገር 969 ሰው ገለናል ብለው በፓርላማ ሲናገሩ የመንግስት የጸጥታ ኃይሎች የወሰዱት እርምጃ ራሽን የመከላከል ነው፣ ፍትሐዊ ነው የሚለው ነገር ለመስጠት ይሄንንም ለአውሮፓ ማህበረሰብ ለማሳየት በተደረገ ግፊት እንግዲህ እኚህ የተባበሩት መንግስታት የሰብአዊ መብት ኮሚሽን ኮሚሽነር ሚስተር ዘይድ ራድ አልሁሴን ወደ ኢትዮጵያ እንዲመጡ ጠቅላይ ሚኒስትሩ ጋብዞ እንግዲህ ውጤቱ ባይደሰቱበትም ያንን እንግዲህ ከዓለም አቀፉ ማህበረሰብ ተጽዕኖ ለመቋቋም እና እነሱ ደግሞ አጣራ ነው ብለው ያወጡትን ሪፖርት የተባበሩት መንግስታት እንደተቀበለ አድርጎ ለኢትዮጵያ ህዝብም ለዓለም ማህበረሰብ ለማሳየት ስለፈለጉ በዛ መልኩ ነው የጋበዟቸው። ግን የፈለጉት ውጤት ያ ሊሆን አልቻለም።
ወንድማገኝ ምን ማለት ነው ያ የፈለጉት ውጤት ያ ሊሆን አልቻለም ስትል ብታብራራልን?
እንግዲህ በኢትዮጵያ ውስጥ የሚገኙት የልማት ጋዜጠኞችንም ብላቸው የህዋት ልሳን የሆኑ መገናኛ ብዙሀን ያሉት ምንድን ነው የተባበሩት መንግስታት የሰብአዊ መብት ኮሚሽን ኮሚሽነር ሚስተር ዘይድ ራድ አልሁሴን ኢትዮጵያ መጥተው ከጠቅላይ ሚኒስትሩም ከሌሎቹም ገለጻ ተደርጎላቸው በዶክተር አዲሱ ገብረ እግዚአብሔር የሚመራው አጣሪ ኮሚሽን በኦሮሚያና በአማራ ክልል የተደረጉ ግጭቶች ከግጭቱ ጋር ተያይዞ መንግስት የወሰዳቸው እርምጃዎች አግባብ መሆኑን ተቀበሉ የሚል ፕሮፓጋንዳ ነው እነሱ ለህዝቡ ማስተላለፍ የፈለጉት። እኚህ ደግሞ ሚስተር ዘይድ ራድ አልሁሴን ኃላፊነት ቦታው ትልቅ ኃላፊነት ነው እና ከወጡ በኋላ ግን በኦሮሚያም በአማራ ክልል የተፈጸሙ እጅግ ዘግናኝ ነገሮች ነጻና ገለልተኛ በሆነ አካል መጣራት አለበት፣ የኢትዮጵያ የወደፊት እጣ ፈንታ በጣም አደገኛ ሁኔታ ላይ ስለሆነ ይህንን ችግር ለመፍታት በእጁ ላይ ቁልፉ ያለው በእጁ ላይ ነው ብለው ለመንግስት ሰዎችም ጭምር እንግዲህ ተናግረዋል። ከወጡ በኋላ የሰጡት ምስክርነትና የአገር ቤት ሰዎች ወይም የመገናኛ ብዙሀን ያሉት የመንግስት ባለስልጣናት ጠቅላይ ሚኒስትሩን ጭምር በአደባባይ እኚህን የሚስተር ዘይድን ራድ ንግግር በተገላቢጦሽ ለኢትዮጵያ ህዝብ በማሰማት በጣም በሚያሳፍር ሁኔታ ራሳቸውን ያዋረዱበት ነገር ነው። ስለዚህ የተበቁትና የሆነ ውጤት የተለያየ ስለሆነ በዛም የተደናገጡ ይመስለኛል። በተባበሩት መንግስታት ጉዳዩ አሁንም በትኩረት ተይዟል። በአውሮፓ ኮሚሽንም ነጻና ገለልተኛ በሆነ አካል እንዲጣራ ነው የሚሉት። የኢትዮጵያ ፖለቲካ መስቀለኛ መንገድ ላይ እንዳለ አውቀዋል። ያ ነገር ከመሆኑ በፊት ግን መንግስት በሩን ከፍቶ ይህን ድርጊት የፈጸሙ አካላት ለፍርድ እንዲቀርቡ፣ ነጻና ፍትሃዊ ምርጫዎች እንዲካሄዱ፣ ሀሳብን የመግለጽ ነጻነት፣ የመደራጀት መብቶች እንዲከበሩ በቀጥታም ሆነ በተዘዋዋሪ ተጽዕኖ ፈጣሪዎቹ ጥሪ እያቀረቡ ነው። ቁልፉ ያለው ግን አሁንም የኢትዮጵያ ሕዝብ እጅ ላይ ስለሆነ ኢትዮጵያ ሕዝብ ማንኛውንም መስዋዕትነት ከፍሎ እንግዲህ ይሄ ተፈጥሯዊ ነጻነት ነው፣ መብት ቀላል ነገር አይደለም እና ያንን ለማስመለስ በትጋት መስራት ከኢትዮጵያኖች እንደሚጠበቅ ነው የእነሱ መግለጫ የሚያሳየ።
ወንድም አገኝ፣ አንድ የማይገባኝ ነገር አለ። እንዴት ነው ውሸትም አንዳንዴ እንትን አይነት አለው። የነሱ ውሸት መልሶ እነሱን የሚጎዳ ይመስለኛል አንዳንድ ጊዜ ሳስበው። ለምሳሌ አሁን እንዳልከው ከሆነ የተባበሩት መንግስታት ተወካይ የሆኑት እኚህ ሰውዬ ኢትዮጵያ ተጋብዘው ሄደው ያዩት ሌላ፣ እሳቸው የሚመሰክሩት ሌላ፣ መንግስት ደግሞ ለህዝቡ እሳቸው አሉ ብሎ የሚለው ሌላ ሲሆን እንደውም ሌላ ጥላቻና በዚህ መንግስት ላይ ውሸታም ነው የሚል ውሳኔ እንዲደርስ አይገደድም ወይ የውጭ ሀገሩ ተወካይ? ይሄንን ማሰብ አይችሉም ወይ? ዝም ብሎ መዋሸቱ ለጊዜው ህዝቡን ለማታለል እንደዚህ ተብሏል ያልተባለውን ተብሎ ማለቱ እነሱን አይጎዳም ወይ? ለምሳሌ ሌላ አንድ በጣም ያሳቀኝ ጠቅላይ ሚኒስትር የሚባሉት ምንድነው ያደረጉት? ለጋዜጠኞች መግለጫ ሲሰጡ አንድ ልጅ በፖሊሱን በጥፊ ሄዶ ሲመታው መሳሪያ የታጠቀውን ፖሊስ በጥፊ ሄዶ ሲመታው ፖሊሱ ግደለም መሳሪያ ይዣለሁ ግን ዛሬ መተኛል እኔ ግን ምንም አላደርግህም ብሎ አለው። ህዝቡ ግን ሄዶ ያን ልጅ ሙልጭ አድርጎ ገረፈው ብለው ጠቅላይ ሚኒስትሩ ለጋዜጠኞች መግለጫ ይሰጣሉ። እንዲህ አይነት ያውም ወታደሩ ፖሊሱ በፊት ለፊት እየተኮሰ እየገደለ ስንትና ስንት መቶ አማራዎች ስንትና ስንት መቶ ኦሮሞዎች በገደለበት አገር እንዲህ አይነት ውሸት ከናዚዎች ውሸት ጋራ ከገበልስ ጋር ውሸት ሲደጋገም እውነት ይሆናል እንዳለው አይሆንባቸውም እነዚህ ሰዎች? የዓለምን ሰው ሁልጊዜ ማታለል ይቻላል ወይ? አንድን ሰው አንድ ጊዜ ማታለል ይቻላል፣ ግን አንድን ሰው ደጋግሞ ማታለል ይቻላል ወይ? ይሄን ያስቡትም ወይ? ምን ታስባለህ አንተ? ለምንድን ነው የሚዋሹት?
እኔ የማይበት አንግል አለ። ህወሓት የተመሰረተው በቅጥፈትና በውሸት ነው። ከማኒፌስቶ ጀምሮ አንድም ብሔር በጠላትነት ፈርጆ ለህዝቡ ወይም ፋኖ ለሚወጡት የትግራይ ተወላጆች የተለያየ መዝሙሮችን እያሰማ በመቀስቀስ ያነቃቃ የነበረ ነው። በሪዮት ዓለም ደረጃ እንኳን የረባ ሪዮት የለውም። ህወሓት እንደ ተመሰረተ 7 ወር አልሞላም። የውስጥ ፖለቲካው ደክሞ መሞቱን የምታየው በንፍሽፍሽ ላይ ሀሳብ ያነሱ ሰዎችን ጠርጎ በኢትዮጵያዊነት አቋም ያላቸውን ሰዎች ድምጥማጣቸውን አጥፍቶ የወጣ ድርጅት ነው። ከበረሃ ይዞት የመጣውን እቅድ ነው አሁን ተግባራዊ ያደረገው። ይልምታ ውሸት የሚባል ነገር የለም። ታስታውስ እንደሆነ እኮ 77 በተከሰተው ድርቅ የትግራይ ህዝብ እንደዛ በድርቁ እየረገፈ በረሃቡ እየሞተ እነሱ ግን በሰብአዊ ጋሻነት እየተጠቀሙ የዓለም ማህበረሰብ ረድኤት ድርጅቶች በእነሱ በኩል የእርዳታ እህል እንዲቀርብ እየተደረገ እህሉን እየሸጡ የትግራይ ተወላጆች በረሃብ እየሞቱ እህሉን ሸጠው መሳሪያ ገዝተው የፖለቲካ ዓላማቸውን ለማሳካት የትግራይ ህዝቡ በዛ መልኩ የተጠቀሙበት ነው። እነዛ ሰዎች ናቸው ስልጣን የያዙ። ስልጣን ከያዙ በኋላ ስንት ውሸቶችን መዘርዘር ይሰለቻል። እኔ ውሸቱ የዓለም አቀፍ ማህበረሰቡ አያውቀውም ማለት አይደለም። ያውቃል። ሁሉንም ነገር የሚወጡ ሪፖርቶችም ያውቃሉ። አዲስ አበባ ያሉ ኤምባሲ ሰራተኞች እነሱ እኮ የመረጃ ምንጮች ናቸው። ኢትዮጵያ ውስጥ እያንዳንዷን ነገር የዓለም ማህበረሰብ ያውቃል። ግን አሁን ላለው ለአሜሪካ፣ ለዌስተርኑ፣ በተለይ ለምዕራባውያን ፖለቲካ እጁን ተጠምዝዞ የእነሱን ጉዳይ የሚያስፈጽም አካል እስከሆነ ድረስ ይቀጥላል። ቡራኬውን እየሰጡት ይሄዳል። እዚህ ኢትዮጵያ ውስጥ እኮ እንግዲህ 97 ላይ የአሜሪካና ቪኪ የእንግሊዝ አምባሳደር ተቃዋሚዎቹን ሰብስበው መለስ ዜናዊ በተቀመጠበት ግድ የለም ይህንን ተቃውሞ አስቁሙልኝ እንጂ ከፀሐይ በታች ባለ ነገር ሁሉ እደራደራለሁ ነው ያለው። ገንፍሎ የወጣውን የህዝብ አመት ጸጥ ለማድረግ የተጠቀመበትን ውሸት ተመለከት። እነዚህ ሰዎች ጥሪውን እንዳቆሙ ጠቅላላ መሪዎችን ሰብስቦ ወደ ማጎራደ ወሰደው። በሱ ብልጠት ነው እንግዲህ አሁንም እየተከተለ ያለው። ጠቅላይ ሚኒስትሩ እንደሱ ደግሞ ተናጋሪ አይደለም። ለውጭው ማህበረሰብ የሚናገረውና ለሀገር ቤት ማህበረሰብ የሚናገረው ሟቹን ታውቀዋል። ይሄ ሰውዬ ደግሞ ንግግር እንኳን የሚችል ሰው አይደለም። የፖለቲካ ብቃቱ እንግዲህ ህወሓት ተቀመኛለ ብሎ ነው አደባባይ ያወጣው። ግን አንድ ፖሊስ ምናምን ብሎ እንደዛ አደባባይ ላይ ሲናገር ለሚዲያ የማይመጥን ሰው ነው። ያማል ምን ብዙ የቆሰለ ሰው አለ። የቆሰለ ስለ ብዙ ንጹሃን ዜጎች በአደባባይ ሲገደሉ እነዛ ቤተሰቦች እኮ ፍትህ ስላላገኙ አሁንም እያሉ እያለቀሱ ያሉ በእነሱ ቁስል ላይ እንጨት እንደመሰደድ ነው። የትኛው የኢትዮጵያ ፖሊስ ነው ለህግ የሚገዛው? ህግ አውጪውን ህግ አስፈጻሚውን አናውቃቸውም ወይ? ስለ የትኞቹ ነው የሚያወሩት? አውሮፓ አሜሪካ ስላሉ የፖሊስ ባልደረቦች ነው የሚመስል በእነሱ ወሬ። ግን ውሸት የህወሓት መሰረት ስለሆነ ከዛ ውሸት የሚወጡ አይመስለኝም። ስለዚህ በስልጣናቸው ላይ የሚመጣ ነገር ከሆነ ማንኛውንም ነገር ከማድረግ አይመለሱም። ይዋሻሉ፣ ይሰብካሉ። ከዛ ካለፈ አልቀበል ያለውን ደግሞ ይገላሉ፣ ያፍናሉ፣ ይደበድባሉ፣ ያሰቃያሉ። ይሄ መርህ ነው፣ በማኒፌስቶቸው የተቀመጠ ነገር ነው። ህወሓት እውነት ቢኖረው ኖሮማ ሀሳብን አይፈራም ነበረ። ከኢትዮጵያ የመንግስታት ታሪክ ውስጥ ሀሳብን በመፍራት እንደ ህወሓት ያለ ቡድን የለም። ለምን እነ ተመስገንን እነ እስክንድርን ያሰረበትን ሁኔታ ስታይ እነዚህ ሰዎች ከብዕር በስተቀር ምንም የሌላቸውን ሰዎች ከፍርሃቱ የተነሳ የሚይዙበት መንገድ፣ የሚፈርድበት መንገድ፣ እንደገና ደግሞ በቀለኝነቱ በእስር ቤት ውስጥ ሕክምና በመከልከል የሚያሰቃይበትን መንገድ ስታየው ይሄ የከፋ ቡድን ነው። ስለዚህ በድብ ውስጥ ላይ የተመሰረተ ነው፣ ሀቅ የለውም። እውነተኞች በወጡ ቁጥር ይደነግጣል። በበረሃም ስልጣን ከተቆጣጠረ በኋላ የፈጸማቸው ወንጀሎች ያስደነግጡታል። ብዙ የንጹሐን ደም በእጁ ላይ አለ። ይሄ ፓርቲ ደግሞ ጠፍጥፎ የሰራቸው አካላት የእሱን ትእዛዝ የሚፈጽሙ ጉዳይ አስፈጻሚዎች ናቸው። ከዚህ ቀደም የጋምቤላ ርዕሰ መስተዳደርን አቶ አቅርቤ ኢሳት ላይ የተናገሩት ናት። እኛ ጉዳይ አስፈጻሚ ነን ያሉ ጁነዲን ሳዶም ይኸው አሜሪካ ከወጣ በኋላ የኦሮሚያው ፕሬዚዳንት የነበረው ይሄንኑ ነው ያለው። የክልል ፕሬዚዳንቶች ህወሓት ጠፍጥፎ የሰራቸው እነሱ ጉዳይ አስፈጻሚዎች ናቸው። በአፋር ውስጥ ተመልከት የሚሆነውን ነገር፣ በሶማሌ ውስጥ ተመልከት። በትግራይ የተፈናቀሉ ረሀብ የሶማሌን ዜጋ እንደዛ እየፈጀ በኮሌራ ወረርሽኝ ብዙ ሰዎች የተጠቁ ለምን ተናገራችሁ ተብለው ሰዎች ሲደበደቡ ሲታሰሩ፣ ያ ሁሉ ሰው እንግዲህ ከሶማሌ 11 ዞን ውስጥ 10 ዞን ውስጥ በበሽታው በድርቁ ተጠቅቶ ሰው መሄድ መላወስ አቀቶት 10 ሚሊዮን ብር እርዳታ የሶማሌ ሽማግሌዎችን መቀሌ ድረስ ልኮ የሰጠ ሰው ምን ማለት ነው? አየ ኢትዮጵያኖች በዚህ መልኩ ነው ስቃይ እየከፈሉ ያሉት። እነዚህ ሰዎች ውሸት ይሉንታ የሚባል ነገር የለም፣ አያውቁም ነው። ሰው መግደል እኮ ኢምንት ነገር ነው። እኔ አንድ ምናልባት ከዚህ ጋር የተያያዘ ታሪክ ሰው ከመግደል ጋር በተያያዘ አንድ ነገር ልንገር። አንድ ጋዜጠኛ ነበረ፣ እኔ ራሴ የሰራሁት ኬዝ ነው ይሄ። ውሸት ውሸትማ በመናገር እኮ የሚመጣ ነገር ነው። ሰው መግደል ኢምንት እንደሆነ የሚያሳይ አንድ ምሳሌ ላንሳል። አርያ ተስፈ ማርያም ይባላል። በአዲስ አበባ ክፍለ የካ ክፍለ ከተማ የቤት ቁጥር 4 ውስጥ የሚሆን 28 ዓመት ወጣት ነበር እና ይሄ ልጅ ጋዜጠኛ ነው። ኢትዮፕ ላይ ከህወሓት መንደር ከቀረምኩት የሚለው አምድ ስር ቋሚ አምደኛ ነው። ከህወሓት ውስጥ የሚያገኘውን ወሬ በየሳምንቱ ዘላይ ጽሁፍ ያቀርብ ነበር እና ህወሓቶች ተደጋጋሚ የደህንነት ሰዎች የጠሩ አስጠነቀቁ። ተው አቆማል አላረፍ ሲል ምንድን ነው ያደረጉት? መስከረም 20 ቀን 1996 ዓመተ ምህረት ቤቱ ፈረንሳይ ሌጋሲዮን ነው። ቤልዳ ልድዬ አካባቢ ሲሄድ ከምሽቱ 3 ሰዓት ላይ የፌዴራል ፖሊስ መኪና መብራት አብርቶ ጠበቀው። መቱት፣ ተመደቡት እና ጡዘት ባለው የብረት አሎሎ ፈንክተውት ምን ይለዋል? አንደኛው በትግርኛ ነው ወዶ አዩ ይለዋል፣ ጨርሰው ማለት ነው ወደ አማርኛ ሲተረጎም። ሲደበደበው የነበረው ሰው ምን ብሎ ይመልስለታል? ሞይቶዩ ይላል። ሞይትዩ ሞቷል። ምንም በቃ ሰብአዊ አንድን የህግ አስፈጻሚ አካል ዩኒፎርም ለብሶ የፌዴራል ዩኒፎርም ለብሶ አንድን ሰው ደብድበው ጨርሰው ሲለው ሞተዋል፣ ገድየዋለሁ። ኢምንት ነገር ነው ይሄ። ፈረንሳይ ለጋ ሲሆን የከተማውን ብርት ላይ የተፈጸመ ነገር ነው። ውሸት ተራ ነገር ነው። ብዙ እኮ የተገደሉ ግድያዎችን ያጣራናቸውን እናውቃለን። ምናልባት ጊዜ ስለሌለ እንጂ ከፖለቲካ ግድያ ውጭ እንኳን አንድ የህወሓት አባል 5-6 ሰው ገልዶ ያልተጠየቀበትም ኬዝ ያስታውሳለን። እነዚያን ሰዎች በስም ዝርዝር ማንሳት እንችላለን። ውሸት መናገር እንደውም ቀላሉ ነገር ነው። አረ እንደው መግደሉን አቁሞ ብዬ አሽኩ ቢሄዱ ምንም አይደለም።
ወንድማገኝ አሁን እንደምትለው እኮ የሀብታሙ አያሌው ከእስር ቤት የወጣውን ወጥቶ የሚናገረው እውነት ምንም ጥርጣሬ ውስጥ የሚገባ አይደለም ነው የምትለው? በጣም የሚያስቀቁ ነገሮች ነው የምንሰማው። እንደዚህ መንገድ ላይ ግደለው ጨርሰው ጨርሼዋለሁ ገድዬዋለሁ የሚባባሉ ከሆነ የሰው ልጅ እንደውሻ ይሄ ሀብታሙ አያሌው ፈጣሪ ረድቶት በህይወት ተርፎ ለኢትዮጵያ ህዝብ አሁን የሚናገረው ምንም አይነት ቅንጣት ውሸት የለውም ማለት ነው።
ምናልባት የበለጠ የሚያረጋግጥ አንድ ምሳሌ ላንሳል። ሀብታሙ በማዕከላዊ ውስጥ የሚፈጸሙ ድብደባና ማሰቃየት ወይም ቶርቸር የመጨረሻው ማሳያ ሞት ነው አይደለ? እና ሀብታሙ እድለኛ ሆኖ እንደ እግዚአብሔር ፈቃድ ተርፈው ይኸው ተናግረዋል። ሞት የተገደለን ሰው ላንሳል። ይህንን እኔ ራሴ ስላጣራሁት ነው።
ቀጥል።
አቶ አብራሄ ይባላል። ወረዳ 19 ቀበሌ 55 የቤት ቁጥር 632 የሚኖር እውነት መሆኑን የምነግርህ ከናድራሻው እኔው ራሴ ስላጣራሁት ነው። ይሄ 40 ዓመት ጎልማሳ 5 ቤተሰብ አስተዳዳሪ ነው። ለ13 ዓመት በንፋሽል ክር ፋብሪካ ሲሰራ ቆይቶ እንግዲህ ከተፈናቀለ በኋላ ቤተሰቡን ለማስተዳደር ለፍቶ ጥሮ ግሮ የሚኖር ሰው ነው። በአካባቢውም ማህበረሰብ ተቀባይነት ያለው የፋሲካ በዓል ደርሶ ማለት የዛን ጊዜ የነበረው 1996 ዓመተ ምህረት 1995 የሚከበረው ፋሲካ ደረሰ። ስጋ በሬ ገዝቶ
ቀርጫ ቆይ ወንድማገኝ በኢትዮጵያ አቆጣጠር ነው
የምናገረው።
ኦኬ
1996 ዓመተ ምህረት ማለት ነው
በኢትዮጵያ
በፈረንጆች 2004 ማለት ነው።
ኦኬ
ይሄ ሰውዬ እንግዲህ አምስት ቤተሰብ አስተዳዳሪ ነው። ልጆች አሉ፣ ትዳር አለው፣ አካባቢው ተቀባይነት አለው። እናውቃለን ማህበረሰቡን። እና በሬ ገዝቶ አስሮታል። ቅርጫ ላይ ያከፋፍል ገንዘብ ከማህበረሰቡ ሰብስቧል። ከዛው አካባቢ ቅዳሜ ቀን በፖሊስ ትፈልጋለህ ተብሎ ከሌሊቱ 12 ሰዓት ቀበሌ 55 ድርጅ ቤቱን አንኳኩተው ከቤት ይዘውት ሄዳሉ። ወረዳ 19 ፖሊስ ጣቢያ ይቆያል። ከወረዳ 19 ከዛ በኋላ ፖሊሶቹ ለደህንነቶች አስረከቡ። ደህንነቶች ወደ ማዕከላዊ ይዘውት ሄዱ። እንደሄደ ለሌ ተነገረ። እኛ መከታተል ጀመርን። እሁድ ዕለት የፋሲካ ዕለት እንግዲህ አብዛኛው የክርስትና እምነት ተከታይ በጾም በጸሎት ያሳለፈውን ጊዜ ከክርስቶስ መነሳት ትንሳኤውን ያከብራል። በደስታ በሀሴት ነው የሚከበረው በክርስትና እምነት ውስጥ። ይህ ሰውዬ በሬውን ገዝቶ ያስቀመጠውን ሳያርደው እሱን ግን ማዕከላዊ በድብደባ ብዛት አረዱት ስል ምናልባት ግደሉት። የፋሲካ ዕለት በድብደባ ብዛት ሞተ። ሰኞ ጠዋት ደውለው ለዘመድ ደውለው ሴትዮዋ አጎት ደውለው አቶ አብራሄ ራሱን ሰቅለዋልና ከምኒልክ ሆስፒታል 105 ብር ከፍላችሁ አስከሬኑን ውሰዱ የሚል መልእክት ደረሰ። ይሄ መልእክት እንደደረሰ ለእኔ የሚነገር እኛ ለአስከሬኑን ሄደን አየህ ነው። አቶ አብያ የቀይ ዳማ ነው። ሁለት ጥርሱ ተሰብሯል። አገጩ ተሰብሯል። የዘረብልቱ ሁሉ ፈሳሽ አለው። ጠቅላላ ሰውነቱ ደም በደም ሆኗል። ፎቶ አነሳል። ይሄን ማስረጃ አሳያለሁ። ሳተላይት ላይ ሄደ ኤግዚቢሽን ወይም አሁን በቅርብ የሰራት ፕሮግራም ብታየው ታየዋል። ፎቶውን አነሳ ነው እና ገረምን። ምን አይነት ጭካኔ ነው ያለው? ከዛ በኋላ ይሄንን ያስከሬን ካየ ፎቶ ካነሳን በኋላ ምንድን ነው ክትትል ማድረግ ጀመርኩ እና ምኒልክ ሆስፒታል ያስከሬን የምርመራ ውጤት በምናገኝበት መንገድ አገኘን። ያስከሬን የምርመራ ውጤት የሚለው አቶ አብራሄ ፖሊስ በሰጠን መረጃ መሰረት ራሱን ሰቅሎ ገሏል ይላል። በጣም የሚያሳዝነው የውጭ ሰውነት ምርመራ ሁኔታ ይልና የወንድ ሙሉ ግንባት ያለው የወንድ ሰውነት ጥልቀት ያለው የስቅላት ምልክት በአንገቱ ላይ ይታያል ይላል። የምኒልክ ሆስፒታል የአስክሬን ፖስት ኤግዛሚኔሽን የአስክሬን ምርመራ ክፍል ውጤት ነው የሚነግረ። ፖሊስ በሰጠ አንገቱ ላይ ክርክር የለም፣ ፎቶን ማየት ይቻላል። እና የውስጥ ይሄ ኢንተርናል ኤግዛሚኔሽኑ ሜዲካል ዳይሬክተሩ ፖሊስ በሰጠን ቃል ነው ያለው። እንግዲህ ተመልከት፣ ይሄን የሕክምና ተቋም ከፖሊሶች ጋር አብሮ በህዝብ ላይ የሚፈጸሙ እንደባ አስበው በጣም ያሳዝናል። እና ሜዲካል ዳይሬክተሩን በወቅቱ አነጋግሬው ነበር፣ እንዴት እንዲህ አይነት ውጤት ከሆስፒታል ይጻፋል? ሰውዬው በድብደባ ነው የሞተው። ይኸው ማስረጃ አለ። እኛ ይህንን አናውቅም፣ እንደው ግዴለም እናርማለን፣ ለመለማመጥ ሞክር እንዳታወጡት ብሎ ተማጸነ። ግን ያልሆነ በእኛ መግለጫ ላይ ያንን ነገር ማግኘት ይቻላል።
እንግዲህ በድብደባና ማሸቀት በቶርቸር የከፋ ሞት ነው አይደል? አልተማመራይ ህይወት ነው አጥቷል። እና እንደው በዛ አጋጣሚ አንተ ፕሮግራም ላይ እንደናገር ይሄ ፕሮግራም ከተሰራ በኋላ ልጅ ዛር ልጆቹ አድገዋል ዛር እሳት ኢትዮጵያ ውስጥ ለሚታይ ያየ ሰው እንደው ለብቻው ቀርበው ሆነ ሰው ነገርን ልጆቹ እንባም ደስታም ተሰማቸው ነው ያሉት። ዛሬ ይሄ ነገር ሲወጣ ያባታችን ገዳይ ለፍርድ ሳይቀርብ እንዳለን ግን በዚህ ሁኔታ ጉዳዩን የሚከታተሉ አካላት ሰዎች የሚዲያ ተቋሞች መኖሩ አስደስቶናል የሚል ነገር ደረሰኝ። ከዚህ እንግዲህ አብታሙ ያለው ነገር በጣም ኢምንት ነው። ከዚህ የከፉ ነገሮች እናውቃለን ያጣራ ነው ማስረጃ ብቻችን ይገኛል ምንም የተጋነነ ነገር የለውም ማመት
እንድማገኝ። አሁን የነገርከኝ ነገር አንድ በግሌ ኩራት የሚሰጠኝ ነገር ቢኖር ምንድነው በዚህ ሬዲዮ ላይ እኔም ሆንኩ እኔ ስራ ጓደኞች የሚያደክምም ቢሆን ከምንሰራበት አንዱ ምክንያት ማንም ህይወቱ ስታልፍ ማንም ሲበደል ሰው ሳይሰማለት ወገን ሳይውቅለት መበደል መሞት የለበትም። የያንዳንዱ ሰው ታሪክ መነገር አለበት። የኢትዮጵያ ህዝብ ታሪክ መታወቅ አለበት። በደሉ ጭቆናው ወንጀሉ የሚደርስበት መታወቅ አለበት ብለን ነው ይሄንን ሬዲዮ ሙጭጭ ብለን ያዝነውና አንተም ኩራት እንደተሰማህ እነዛ ልጆች ምንም ያባታቸው ገዳይ ፍርድ ባይቀርብም ታሪኩን የሚከታተል መኖሩ ደስ እንዳሰኛቸው ሁሉ ሚዲያ እምናምንበትም ይሄ ነው። የሰዎች ታሪክ ተደብቆ መሞት መጨፍጨፍ መገደል የለባቸው ታሪካቸው መታወቅ አለበት የሚለውን እውን ስለሚያደርግልን ነውና አሁን የነገርከን ለኛም ለስራ አላማችን አንዱ የሆነበትን ምክንያት ነው ይፋ ያደረክልን። በመጨረሻ ሰዓታችን እየደረሰ ስለሆነ ሰፊ ውይይት ማድረግ እንፈልጋለን ካንተ ጋር ወደፊት ሰፋ ያለ ጊዜ ወስደን ሙሉ ሰዓት ወስደን እስቲ ለመጨረሻ ያህል ምን መደረግ አለበት የሂውማን ራይትን የሰው ልጆች መብትን ጥያቄ ኢትዮጵያ ውስጥ ያለውን በተመለከተ እያንዳንዱ ኢትዮጵያዊ ምን ማድረግ አለበት? እኔ ላይ ስላልደረሰ እኔ ላይ እስከሚደርስ እኔ ምን ቸገረኝ እንበል ወይስ የወንድሜ የህቴ ጥቃት የኔም ጥቃት ነው በጋራ ማቆም አለብን ማንንም መጠቃት የለበትም የሰውን ልጅ የፈጠረው ፈጣሪ ነው ፈጣሪ የፈጠረው ነፍስ የሰው ልጅ ማጥፋት አይችልም ሊፈጥር የማይችልውን ማጥፋት አይችልም ብለን እንተባበር ወይስ እኔ ምን ቸገረኝ እኔን ካልነካኝን በል ምን እናድርግ?
በጣም መሰረታዊ ጥያቄ ነው ይሄ ጥያቄ። አመድ አንተ እንደሚያስጨንቅ እኔን የሚያስጨንቀኛል ሌሎች በተለይ በሚዲያው ዘርፉ ያሉ ሰዎችን ያስጨንቃቸዋል። እንደማንኛውም ሰው በአውሮፓም በአሜሪካም ዝም ብለህ ቤት መቀመጥ የራስን ህይወት መክፋት ይቻላል። ግን እኔ ሰው ነኝ ኢትዮጵያዊ ነኝ ማንነት አለኝ ከእንስሳ የምለየው ማሰብ መቻሌ ነው። የማስበውን ደግሞ እንደ ሰው ማድረግ ስችል ነው። የሰው ልጅ ከእንስሳ ይለያል ራሱንም አካባቢውንም ዓለምን ለመቀየር ተስፋ አለው ጠንካራ ፍጡር ነው። የሰው ልጅ መንፈስ ከመሳሪያ ይበልጥ ኃይል አለው ቋጥኙን እንደ ሰም የሚያቀልጥ። በምድር ላይ የምናያቸው ብዙ አስደናቂ የቴክኖሎጂ ውጤቶችን እንመልከት። ኢትዮጵያ ስልጣኔዎችን ወደ ኋላ ታሪክ መለስ ብለን እናይ አባቶቻችን በባዶ እግር ሄደው ያቆሟት አገር ነች። ልጆቹ በዘመናዊ መሳሪያ መጥተው እኛ በባህላዊ መንገድ እነዛ ቀድመ አያቶቻችን አዳውን ጦርነት ሄዱ ጋሌውንም በለው በሶማሌ ተካሄደውንም ጦርነት በለው የባድመ የቅርብ ጊዜውንም እናነሳ የጀግና ልጆች ታሪክ ያለን ቤተሰቦች ነን። ግን ወደ ራሳችን ስንመጣ መብታችንን ለማስከበር የምናደርገው እንቅስቃሴ ላይ ብዙዎቻችን በጣም አዝጋሚ ነን። እኔ ሁለት መፍትሄዎች የሚታዩኝ አንደኛ ስለ መብት መሰረታዊ የሰው ልጅ መብት የሰው ልጅ ሲወለድ ጀምሮ ነፃ ነው ነፃነት በግልጽ ካምላክን እየተሰጠው አንድ ባለ ስልጣን ከክሱ አውጥቶ የመጀረጠ የሚያድልን አይደለም በጸጥታ ኃይል የሚታደል አይደለም ኔቸር ነው። እኔ የመናገር ነጻነት ሰጠኝ እግዚአብሔር ነው። ሰው ልጅ በመናገሩ ግማሽ መለኮት ነው። በቃ ከዚህ ሳሚ ላይ አንደኛ በዚህ ነው መናገር የሚችለው ሰው ደግሞ ሐሳቡን መሬት ላይ ለማውረድ የተገባረ እንቅስቃሴ ያስፈልገዋል። መብትን በማሳወቅ ላይ በጣም ረጅም ስራ ሰፊ እንቅስቃሴ ማድረግ አለበት። ሰዎች መብታቸውን ሲያውቁ ነው ነጻነታቸውን ለማስጠበቅ ለማስከበር የሚንቀሳቀሱት። ስለዚህ እዛ ላይ መሰራት አለብን።
የአድቮኬሲ ስራ በጣም መከታተል አለበት። ሲቪክ ማህበራት ነጻ ተቋሞች በየቦታው መንቀሳቀስ መውጣት አለባቸው። በስዊድንም ብለው በእንግሊዝም ብለው በአሜሪካም ብለው በአውስትራሊያም ብለው በአፍሪካም ብለው ይሄ ነገር መዳበር አለበት። ወደ ኢትዮጵያ ባለው ሁኔታ እንዴት አሁን ባለው ህግ መሰረት ምን ማድረግ እንዳለብን አላውቅም። ከሚዲያው ባሻገር ማለት ነው። በሁለተኛ ደረጃ ደግሞ ቤትም ቦታ በማንም የሚፈጸም የመብት ጥሰት ሊያንገበግበን ይገባል። የተፈጸመ መብት ጥሰት እንጂ ከዛ በስተጀርባ ያለ ማንነት አያሳስብን። ሰው ኢትዮጵያዊ የትም ቦታ አደጋ ሲደርስበት ጉዳት ሲደርስበት አጋርነታችን እናሳይ። እነዛም ደግሞ ተረስተው እንዳይቀሩ እንመዝግባቸው። ዝርዝር ማን ነው የተገደለው? ማን ነው ገዳዩ? ስለሟች ማንነት ምንነት ቤተሰቡም ጭምር ስለ ገዳዩ ምንነት ማንነት ቀናቶች በዝርዝር ይቀመጡ። እነዚህ ማስረጃዎች እነዚህ ታሪኮች ነገ ትውልዱ የሚማርበት ናቸው። ይህን ድርጊት ይህንን ወንጀል የፈጸሙ አካላት ለፍርድ ሲቀርቡ ወደ አደባባይ የፍትህ ችሎት ይዘናቸው የምንቀርባቸው ሰነድ ስለሆኑ በጥንቃቄ እያንዳንዱ ሰው መከተብ መያዝ አለበት። ስለዚህ ይህንን በጋራ ማድረግ የምንችል ከሆነ በሶስተኛ ደረጃ ለመብት ትግል አደባባይ የወጡ ሰዎች ዋጋ ሲከፍሉ ቤተሰቦቻቸው ሊቸገሩ ይችላሉ እና እነዛን መድረስ በቶርቸር በእስራት የተጎዱ ሰዎችን በሕክምና በሌላ መንገድ ሳይኮሎጂ በስነ ልቦናም እንዲበረታቱ አጋርነትን እየደወለንም በማጽናናትም የታሰሩ ቤተሰቦችንም በመጠየቅ ገንዘብ እየላክን በመርዳትም ጭምር ትግሉ እንዲቀጥል ቀሪ ደግሞ የእነሱን ዱካ የሚከተለው ተስፋ እንዳይቆርጥ ለማድረግ እንደ ስንቅ ይሆነዋልና እዛ ላይ መበረታት ያስፈልጋል። እነዚህ ሶስቱ መሰረታዊ ነገሮች ናቸው። መብትን ማሳወቅ፣ ለመብት መከበር የሚደረጉ እንቅስቃሴዎችን ማገዝ፣ የሚፈጸሙ የመብት ጥሰቶችን ማጋለጥ፣ ሰነዶችን ማዘጋጀት መያዝ፣ ለሚመለከተው የመብት ተሟጋቾች ለሚዲያ ተቋማት ማሳወቅ፣ በሶስተኛ ደረጃ በገንዘብ መደጎም ትግሉን ታጋዮችን በገንዘብ መደጎም፣ ዋጋ የሚከፍሉ ቤተሰቦችን ማጽናናት በገንዘብ መደጎም፣ የተደራጁ ተቋማት ኃይሎችም ካሉ እነሱን በገንዘብ ማጠናከር። ጀግና ማውጣት የምንችለው በዚህ መንገድ ነው። ስለዚህ የረጅም ጊዜ ታሪክ አለን ብለን መናገር ብቻ ሳይሆን አዲስ ታሪክ የሚሰራ ትውልድ አሁን መውጣት አለበት። ኃላፊነቱ ወደድንም ጠላንም እኛ ላይ ወድቋል። አውሮፓውያን አሜሪካውያን ነጮች አይደሉም እኛ ነጻ የሚያወጡ እኛውን ኢትዮጵያውያን ለኢትዮጵያውያን በቃ ሌላ ማንም ማለት አቅማችንን በዚህ መልኩ ማሳየት ከቻለን እንግዲህ ቅድም እንዳልኩት የሰው ልጅ ቋጥኙን እንደ ሰማ ቀለጥ የሚያችል የመንፈስ ጥንካሬ ያለው ይሄ ጥንካሬው ከታሪካችን ከማንነታችን ከእምነታችን ከአላማናችን የሚመነጭ ነው። ተፈጥሯዊ ሞትን የምናሸንፍበት ኃይል የሚሆነን ባወቅን ቁጥር ነው። እምነቱን አላማውን የምንቆምለት የምንሄድበት መንገድ ካወቅ ነው። ስለዚህ በዚህ መንገድ ከሄድን ኢትዮጵያንም ካገዛዝ ቀንበር ነጻ አውጥተን ሰዎች ያለ ፍርሃት ያለ ስጋት ያለ መሸማቀቅ የሚኖርበት ሀገር ይኖረናል። ከዛን ጊዜ በኋላ እንግዲህ ይሄ ዝቁም ማለቀው የተፈጥሮ ሀብታችንን አውጥተን እኛው በእኛው ተጠቃሚ ሆነን ስደትን ሁሉ ማስቆም እንችል ይሆናል። ይህን ስንቅ ይዘን የምንጓዝ ከሆነ እናሸንፋለን፣ አንጠራጠርም ከእግዚአብሔር ጋር።
ወንድማገኝ ጋሹ እጅግ በጣም እናመሰግናለን። እንዳልኩት ወደፊት ተስፋ ይኖረናል፣ ተስፋ አለን ረዘም ያለ ውይይት ካንተ ጋር በኢትዮጵያ ሰብአዊ መብቶች ጥያቄ ላይ ለመወያየት። ለዛሬው ስለሰጠህን ማብራሪያ በኢትዮጵያ ድምፅ ሬዲዮ አድማጮችና በስራ ጓደኞቼ ስም ከፍ ያለ ምስጋና ያቀርብልሃለሁ። ጤና ያስጥልኝ ጌታዬ።
እግዚአብሔር ይስጥልኝ። እናንተም የምታደርጉት እንቅስቃሴ ቀላል አይደለም፣ ያበረታችሁ ብ ያለንበትን በርታ። መልካም ጊዜ። ቴንክ ዩ።
መልካም ቀን። እንግዲህ አድማጮቻችን የዛሬው ፕሮግራማችን ሊጠናቀቅ 1 3 እና 4 ደቂቃዎች ይቀሩታል። እስከሚቀጥለው ሳምንት በሰላም እስከምንገናኝ ድረስ መልካም ሳምንት የምንላችሁ እኔ አህመድና ቴክኒሽያናችን ግሩም ነው። ጤና ይስጥልን።
Yeah. Wangel manat posu, berjina pacu, maras kepatu lo